የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምፅ የዛሬ ሰኞ ምሽት ዝግጅታችን አሁን ጀመረ። ኢትዮጵያ በገበያ ላይ ተመሰረተ የውጭ ምንዛሬ ተመን ተግባራዊ አድርጋለች። ይህን በተመለከተ የባለሙያዎችን አስተያየት አካተን ሙሉ ዘገባን በምሽቱ ወደ እናንተ ይዘን ቀርበናል። ይህና ሌሎች ሀገራዊና ዓለም አቀፋዊ ዘገባዎችም በምሽቱ ተካተዋል። ሰላም ጤና ይስጥልን አድማጮቻችን፣ እንደምን አምሽታችኋል? ሐምሌ 22 2016 ዓ.ም እያስተናገድኳቸው አብሬያቸው የማመሻው አስማማየ ነው ነኝ። ለዓለም ዜናዎቹ ደረጀ ደስታ እዚህ አለ። የስቱዲዮ ቅንብሩን ደግሞ ኤልያስ አስማሪ ይመራልናል። ዋና አዘጋጇ ጽዮን ግርማ ናት። ፕሮግራሞቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ እየተከታተላችሁን ከእኛ ጋር አብራችሁን ማምሸት ትችላላችሁ። አሁን ከዓለም ወደ ተሰባሰቡ ዜናዎች ነው የምናልፈው። ደረጀ ደስታ ይጠብቃችኋል።
በድጋሚ እንደምናመሻችሁ አድማጮች፣ የምሽቱን ዋና ዋና የዓለም ዜናዎች አሰማችኋለሁ። ወጣት የአፍሪካ መሪዎች የሚያስተሳስረው ማንዴላ ዋሽንግተን ፌሎሺፕ ጉባኤ ተጀመረ። ብሩህ አፍሪካ ወጣቶችና የመጪ ዘመን መሪዎች በየዓመቱ የሚያስተሳስረው የማንዴላ ዋሽንግተን ፌሎሺፕ ጉባኤ በዋሽንግተን ዲሲ ከተማ በዛሬው ዕለት ተጀምሯል። በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር መስሪያ ቤት የሚሰናዳው ጉባኤ 10ኛ ዓመቱን ዘንድሮ ላይ የደፈነ ሲሆን በእስካሁኑ ቆይታው ኢትዮጵያን ጨምሮ ከሰሃራ በታች ከሆኑ አገራት የተውጣጡ 700 ያህል ወጣት መሪዎችን አሳትፈዋል። የወጣት አፍሪካውያን መሪዎች ትስስር መርሃ ግብር ያሊ በሚል አብይ ማዕቀፉ ይበልጥኑ በሚታወቀው መርሃ ግብር ውስጥ ተሳታፊ የሚሆኑ ወጣቶች በየሀገራቱ በሚደረጉ ልዩ ልዩ የሚመረጡ ሲሆን ወደ ዩናይትድ ስቴትስ ከመጡ በኋላ ለስድስት ሳምንታት ከ20 በላይ በሆኑ ከፍተኛ ትምህርት ተቋማት ውስጥ የቀለም ትምህርትና የአመራር ስልጠናዎችን ይወስዳሉ። ከዚህ በተጨማሪ ከዩናይትድ ስቴትስ መንግስት መስሪያ ቤቶች፣ የግል ዘርፍና የሲቪል ማህበረሰብ ተወካዮች ጋር ትስስር የሚፈጥሩባቸው መርሃ ግብሮች ይዘጋጅላቸዋል። የዚህ መርሃ ግብር ግብ የአፍሪካ አህጉር እና የዩናይትድ ስቴትስ ህዝቦችን የሚጠቅሙ አዳዲስ እድሎችን የሚያበረክቱ ግንኙነቶችን መፍጠር እንደሆነ የአሜሪካ የውጭ ጉዳይ ሚኒስቴር ያሰራጨው የፕሬስ ማስገንዘቢያ ያሳያል። በመርሃ ግብሩ ማጠቃለያ ላይ በሚከናወኑ የሶስት ቀናት ጉባኤዎች ላይ በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ሊንዳ ቶማስ ግሪንፊልድን ጨምሮ ከፍተኛ የአሜሪካ ባለስልጣናት፣ የግሉ ዘርፍ ተወካዮችና የሲቪል ማህበረሰብ አባላትና የኪነ ጥበብ ሰዎች ንግግር እንደሚያደርጉ ይጠበቃል። የአሜሪካ ድምፅ የመርሃ ግብሩ ተሳታፊዎች ከሆኑ ወጣቶች ጋር የሚያደርጋቸውን ቃለመጠይቆችና ውይይቶች በቀጣይ ቀናት ውስጥ ያቀርባል። በአፍሪካ መድኃኒቶችን የሚቋቋሙ የወባ ዝርያዎች አስግተዋል። አፍሪካ ውስጥ መድኃኒት የሚቋቋሙ የወባ ዝርያዎችን ስርጭት ለመክታት አስቸኳይ እርምጃ ካልተወሰደ በሚሊየን የሚቆጠሩ ሰዎች ሕይወት ለአደጋ ሊጋለጥ እንደሚችል ሳይንስ በተባለው ጥናታዊ መጽሔት ላይ የወጣው አዲስ ጥናት አመልክተዋል። ጥናቱ ወባን የሚያመጣው ጥገኛ ተውሳክ በበርካታ የምስራቅ አፍሪካ ሀገራት በሽታውን ለመከላከል የሚውለውን አርቲሜሲንን የተባለውን መድኃኒት የመከላከል ምልክት እያሳየ ነው ተብሏል። በኢትዮጵያ፣ ኤርትራ፣ ሩዋንዳ፣ ኡጋንዳና ታንዛኒያ ውስጥ ከ10% በላይ በወባ በተያዙ ሰዎች ላይ አርቲሜሲኒ በተባለው መድኃኒት ያልተበገሩ ራሳቸውን ቀይረው የታዩ የወባ ዝርያዎች ታይተዋል ሲል ዘገባው አመልክተዋል። በአፍሪካ በየቀኑ ከ1000 በላይ ህጻናት በወባ በሽታ ይሞታሉ። እንደ አውሮፓ አቆጣጠር በ2022 በዓለም አቀፍ ደረጃ የሟቾች ቁጥር 600,000 መድረሱም ተዘግቧል። የጥናቱ አቅራቢዎች ፖሊሲ አውጪዎችና ዓለም አቀፍ የገንዘብ ድጋፍ ሰጪ አካላት የአርቲሜሲኒን መድኃኒት አቅም ለማሳደግ አስቸኳይ እርምጃዎችን እንደሚወስዱ አሳስበዋል። አዳዲስ ጸረ ተባይ መድኃኒቶችና የወባ ትንኞች አጎበር፣ ለጤና ባለሙያዎች የተሻለ ስልጠና፣ የወባ ክትባቶችን በፍጥነት ማሰማራት፣ በመድኃኒቶች ሳይበገሩ በሚራቡት የወባ ዝርያዎችም ላይ የተሻለ ክትትል እንዲደረግም ጥናት አቅራቢዎቹ አስረድተዋል። ባይደን የጠቅላይ ፍርድ ቤቱን የሚመለከቱ የለውጥ እቅዶችን ይፋ አደረጉ። ፕሬዚደንት ባይደን ዩናይትድ ስቴትስን ጠቅላይ ፍርድ ቤት አስመልክቶ ለረዥም ጊዜ ሲጠበቁ የነበሩ የለውጥ ሀሳቦችን አቅርበዋል። የዲሞክራቲክ ፓርቲው ፕሬዝደንት የሀገሪቱ ምክር ቤት የዘጠኙ ዳኞችን የስልጣን ጊዜ ገደብና የሥነ ምግባር ድንጋጌ እንዲያዘጋጅ ጠይቀዋል። ፕሬዝደንት ባይደን አያይዘውም ሕግ አውጪዎቹ የፕሬዝደንቱን ያለመከሰስ መብት የሚገድብ የሕገ መንግሥት ማሻሻያ እንዲያጸድቁ ግፊት እያደረጉ መሆናቸው ተመልክተዋል። ዋይት ሀውስ ባይደን በፍርድ ቤቱ እንዲኖር ያቀዱትን ለውጦች በዝርዝር አስቀምጧል። ይሁን እንጂ የባይደን እቅድ ሊካሄድ 99 ቀናት ብቻ በቀሩት የምርጫ ጊዜ ውስጥ በተከፋፈለው የአገሪቱ ምክር ቤት ዘንድ የመጽደቅ እድሉ አነስተኛ ነው ተብሏል። ዲሞክራቶች ግን ብርቱ የቅርብ ፉክክር በሚታይበት የምርጫ ውድድር የመራጮችን ጠንካራ ትኩረት እንደሚስብ ተስፋ አድርገዋል። በይፋ የዲሞክራቲክ ፓርቲ እጩ እንደሚሆኑ የሚጠበቁት ምክትል ፕሬዚደንት ካማላ ሃሪስ ውድድሩን በነጻነትና በውከት መካከል ያለ ምርጫ በሚል ሰይመውታል። በዋሽንግተን ፖስት ጋዜጣ አስተያየት መስጫ ላይ የሰፈረውን የባይደን አስተያየት ለተቋማት ክብር አጽንኦት ሰጥቷል። አሁን ያለው ሁኔታ ህዝቡ በፍርድ ቤት ላይ ያለውን እምነት ያሳጣል ሲሉም ባይደን በጽሁፋቸው ተከራክረዋል። የባይደን እቅድ የጠቅላይ ፍርድ ቤቱን ዳኞች የህይወት ዘመን አገልግሎት ወደ 18 ዓመት ዝቅ እንዲደረግና ፕሬዚደንቱ በየሁለት ዓመቱ አዳዲስ ሹመቶችን እንዲያካሂድ ምክር ቤቱን ይጠይቃል። ባይደን በፕሬዝደንት ያለመከሰስ መብት ላይ የተሰጠውን የጠቅላይ ፍርድ ቤት ውሳኔን ለመቀልበስ ህገ መንግስታዊ ማሻሻያ እንዲደረግ ጠይቀዋል። የቀድሞው ፕሬዝደንት ትራምፕ የለውጥ ጥረቶቹ በምርጫ ውስጥ ጣልቃ ለመግባትና የፍትህ ስርዓቱን ለማጥቃት ኢዲሞክራሲያዊ ሙከራ ነው ሲሉ ተችተውታል። ዲሞክራቶች የፖለቲካ ተቃዋሚዎቻቸውን እኔንና የተከበረውን ጠቅላይ ፍርድ ቤትን በማጥቃት በፕሬዝደንታዊ ምርጫ ጣልቃ ለመግባትና የፍትህ ስርዓቶቻችንን ለማጥፋት እየሞከሩ ነው። ለፍትሐዊና ገለልተኛ ፍርድ ቤቶቻችን መታገልና አገራችንን መጠበቅ አለብን ሲሉ ትራምፕ በዚህ ወር መጀመሪያ ላይ ትሩስ ሶሻል በተሰኘው ማህበራዊ ገጻቸው ላይ ባሰፈሩት ጽሑፍ ተናግረዋል። የቻይናው ሺና የጣሊያኗ ሜሎኒ ቤጂንግ ውስጥ መከሩ። የቻይናው ፕሬዚደንት ሺ ጂንፒንግና የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒ በዩክሬን ጦርነትና በመካከለኛው ምስራቅ ቀውስ ዛሬ ሰኞ ቤጂንግ ውስጥ መወያየታቸውን የሜሎኒ ጽህፈት ቤት አስታውቋል። አገራቸው የወቅቱን የቡድን ሰባት ፕሬዝደንትነት ቦታ የያዘችው ሜሎኒ ከጊዜ ወደ ጊዜ እየጨመረ የመጣውን ዓለም አቀፋዊ የጸጥታ ችግርን ለመቋቋም ቻይና እንደ አጋር ያላትን ጠቀሜታ በንግግራቸው አሳስበዋል። ሁለቱ መሪዎች ከዩክሬን ጦርነት ጀምሮ በመካከለኛው ምስራቅ ሁኔታዎችን የበለጠ ሊያባብስ እስከሚችለው ስጋት ያሉትን ጉዳዮች በማንሳት ቅድሚያ በሚሰጣቸው ዓለም አቀፍ አጀንዳዎች ዙሪያ ተነጋግረዋል። በተጨማሪም ሁለቱ መሪዎች በኢንዶ ፓሲፊክ ውስጥ እየጨመረ ስላለው ውጥረት መወያየታቸውን የጣሊያኑ መሪ ጽህፈት ቤት አስታውቋል። ባለፈው ዓመት በምዕራቡ ዓለምና በዓለም ሁለተኛዋ ትልቁ ኢኮኖሚ በሆነችው መካከል ያለው የንግድ ግንኙነት እያሽቆለቆለ በመጣበት ወቅት ጣሊያን የሺ ትልቁ መታወቂያ ፕሮጀክት ከሆነው የቤልት ኤንድ ሮድ ተነሳሽነት መሳተፏን አቋርጣለች። ሜሎኒ ከዚያ ወዲህ እያሽቆለቆለ የመጣውን የሀገራቸውን ኢኮኖሚ እንዲያንሰራራ ከቤጂንግ ጋር ያላቸውን ትስስር ማሳደግ ፈልገዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። እንግሊዝ ውስጥ 8 ሰዎች በስለት ተወጉ። ዛሬ ሰኞ እንግሊዝ ውስጥ ቢያንስ 8 ሰዎች በስለት መወጋታቸው ተነገረ። በሰሜን ምዕራብ እንግሊዝ ሳውስፖርት ውስጥ በደረሰው ከዚህ አደጋ ጋር በተያያዘ አንድ ሰው በቁጥጥር ስር መዋሉም ተነግሯል። በአካባቢው የሚገኝ የህፃናት ሆስፒታል ድርጊቱን ትልቅ አደጋ ሲል የአገሪቱ ጠቅላይ ሚኒስትርም በጣም አስደንጋጭ ብለውታል። የሰሜን ምዕራብ አምቡላንስ አገልግሎት የአልደር ሄይ ህጻናት ሆስፒታልን ጨምሮ ወደ 3 የተለያዩ ሆስፒታሎች የተወሰዱት በስለት ተወግተው ለቆሰሉት 8 ሰዎች ሕክምና መስጠት ችያለው ብለዋል። የመርሲሳይድ ፖሊስ እንደገለጸው ከቀኑ 11 ሰዓት ከ50 ላይ አደጋ መድረሱ በተገለጸበት ስፍራ ፖሊስ ቢላዋ መያዙ የተነገረውን አንድ ግለሰብ በቁጥጥር ስር መዋሉን ሮይተርስ ዘግቧል። የአደጋው መንስኤ ዘገባው አላመለከተም። የሰሜን ኮሪያው መሪ ክብደት አስግቷል። የሰሜን ኮሪያው መሪ ኪም ጆንግ ኡን የሰውነታቸው ክብደት እንደገና በመጨመሩ ከውፍረት ጋር ለተያያዙ የደም ግፊትና የስኳር በሽታ ለመሳሰሉ የጤና ችግሮች መዳረጋቸው ተዘገበ። የደቡብ ኮሪያ ብሔራዊ መረጃ አገልግሎት የሰሜን ኮሪያ ባለስልጣናት የኪምን የጤና ጉድለቶች ለማከም በውጭ አገር አዳዲስ መድኃኒቶችን እያፈላለጉ እንደሆነ ታውቋል። የ40 ዓመቱ ኪም አለመጠን በመጠጣትና በማጨስ ይታወቃሉ። የልብ ችግር ታሪክ ካለው ቤተሰብ የመጡ ሲሆን ሁለቱም አባትና አያታቸው የሞቱት በልብ ህመም ነው። እንደ ኤሮፓ አቆጣጠር በ2021 ኪም አመጋገባቸውን በመቀየር ክብደታቸውን ለመቀነስ ችሎ ነበር። በቅርብ ጊዜ ታዩ ምስሎች ግን የሰውነት ክብደታቸው ወደ ቦታው መመለሱን ሲያሳዩ አሁን 140 ኪሎ ግራም ወይም 308 ፓውንድ እንደሆኑ ተዘግቧል። ኪም ለልብ ህመም ከፍተኛ ተጋላጭነት ካላቸው ሰዎች እንደሚመደቡ ሲነገር ከ30ዎቹ አመታት መግቢያ ጀምሮ የደም ግፊትና የስኳር በሽታ ምልክቶች እንደታዩባቸው የህክምና ምንጮችን የጠቀሰው አሶሲየትድ ፕሬስ ዘግቧል። ኪም ጆንግ ኡን እንደመጠጥ ማጨስና ጭንቀት ለመሳሰሉ ያኗኗር ችግሮች የተጋለጡ መሆናቸውን ዘገባው አመልክቷል። የኪም አቅምና ጤና ማጣት የኒውክሌር ጦር መሳሪያ ባለቤት በሆነችው ሀገር እሳቸውን የሚተካ መሪ ባለመገለጹ በዓለም አቀፍ ደረጃ የጤናቸው ጉዳይ የቅርብ ክትትል አስከትሏል። ምንም እንኳ በይፋ ባይገለጽም ኪም የአስር ዓመት ሴት ልጃቸው ኪም ጁኤ የአባቷ አልጋ ወራሽ እንደምትሆን ጠቆም ማድረጋቸው ተነግሯል። ኪም ጁኤ እንደ ኤሮፓ አቆጣጠር ከ2022 መገባደጃ ጀምሮ ከአባቷ ጋር በከፍተኛ ደረጃ በሚታወቁ ህዝባዊና ወታደራዊ ዝግጅቶች ላይ ተገኝታለች። አድማጮች፣ ለምሽቱ የተመደበው የዜናው ክፍለ ጊዜ በዚሁ ተጠናቋል። ከቀሪዎቹ የሰኞ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ።
አድማጮቻችን፣ ቀደም ሲል ያለም ከተሰባሰቡ ዜናዎች ወደ እናንተ ደረሱ። አሁን ደግሞ ቀጥታ የምናልፈው ወደ ዘገባዎች ነው። እየተላለፈላችሁ የሚገኘው ከአሜሪካ ድምፅ ዋሽንግተን ከሚገኘው የአሜሪካ ድምፅ የሐምሌ 22 2016 ዓ.ም ዝግጅታችን ነው።
ለምሳሌ ኮንቬንሽናል የምንላቸው መጀመሪያ በላብራቶሪ ይጠናሉ፣ ከዛ ወደ አኒማል ሞዴል ይሄዳል፣ ከዛ ወደ ሂውማን ይሄዳል፣ ከዛ በኋላ ፖስት ማርኬቲንግ የሚባል ክላሲፊኬሽኖች አለት ይከፋፈላል። በዚህ ማለት በጣም ብዙ ጥናቶች ተደርጎበት ነው መጨረሻ ላይ ለሰዎች ጥቅም እንዲውል የሚደረገው። ይሄኛው የኢንተርኔት ሜዲሲን አማራጭ የህክምና መንገድ እንደዚህ አይነት ጥናቶችን የማካሄድ ነገር የለም።
ቀደም ሲል የሰማችኋቸው ዶክተር አሌክስ አካሉ ናቸው። በዩናይትድ ስቴትስ የምግብና የመድኃኒት ቁጥጥር አስተዳደር በምርምር ባለሙያ ናቸው። አማራጭ ወይም ተለዋዋጭ ህክምና ምንድን ነው የሚለው የዛሬ የሐኪሞን የጠይቁ ፕሮግራማችን ዋና ርዕስ ነው። በሁለተኛው አጋማሽ ወደ እናንተ የሚቀርብ ይሆናል። አድማጮቻችን፣ አሁን ቀጥታ የምናልፈው ደግሞ ወደ ምሽቱ የመጀመሪያው ዘገባችን ይሆናል። በሲዳማ ክልል የመሬት መንሸራተት አደጋ 11 ሰዎች መሞታቸው ተገለጸ። በማዕከላዊ ሲዳማ ዞን ወንሾ ወረዳ ግሽሬ ቀበሌ በተከሰተ የመሬት መንሸራተት አደጋ 11 ሰዎች መሞታቸውን የክልሉ መንግስት አስታውቋል። የክልሉ መንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ ሰኔለ ስምኦን ትላንት እሁድ ምሽት የጣለው ከባድ ዝናብ አደጋውን ማስከተሉን ገልጸው ከሞቱ ሰዎች በተጨማሪ በስድስት ሰዎች ላይም የአካል ጉዳት መድረሱን ተናግረዋል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተከታዩን አዘጋጅቷል።
ትላንት እሁድ ሐምሌ 21 ቀን 2016 ዓ.ም በሲዳማ ክልል ማዕከላዊ ሲዳማ ዞን ወንሾ ወረዳ ግሽሬ ቀበሌም ጉዱ ሞና ሆሞ በተባለ አካባቢ በተከሰተ የመሬት መንሸራተት አደጋም የ11 ሰዎች ህይወት ማለፉን የክልሉ የመንግስት ኮሚኒኬሽን ቢሮ ኃላፊ አቶ ወሰኔለ ስምኦን ለአሜሪካ ድምፅ በስልክ ተናግሯል።
ወረዳው በጣም ተራራማ ነው። በባህሪው ቶፖግራፊው እንደዛ ነው። የአደጋው መንስኤ በጣም ከመጠን ያለፈ ረጅም ሰዓት የጣለው ከባድ ዝናብ ነው። እንግዲህ ወቅቱ ክረምት ከመሆኑ ጋር ተይዞ እዛው ተራራ አካባቢ ቦታ ላይ ነው መሬቱ የተንሸራተተው። እንግዲህ መሬት የሞቱት ቁጥር 9 ናቸው።
አቶ ወሰኔለህ፣ ሌላ ወረዳ ላይ ደግሞ 2 ህጻናት በጎርፍ አደጋ እንደሞቱ እየተነገረ ይገኛል።
የቡራ ወረዳ ላይ አንድ በወንዝ ሙላት የተወሰዱ 11 ማለት ነው አንድ ላይ።
ምሽት አንድ ሰዓት ገደማ ላይ የጣለውን ከባድ ዝናብ ተከትሎም በተከሰተው በዚሁ የመሬት መንሸራተት አደጋ በስድስት ሰዎች ላይ አካላዊ ጉዳት መድረሱንም አቶ ወሰንልህ ገልጸዋል።
አደጋው ወደ ምሽት አምስት ሰዓት አካባቢ ነው የታየው። እንደታየ እንግዲህ አካባቢው አስተዳደር ሮጦ በመድረስ የወረዳ አስተዳደርን በመድረስ የሞቱ ሰዎችን ፖስተሉ ማውጣት ተችሏል። በተጓዳኝ ደግሞ ወደ 6 ሰዎች ቆስሏል ወይም ጉዳት ደርሶባቸዋል። እንግዲህ ጉዳት የደረሰባቸው ሰዎች ወደ ይርጋለም አጠቃላይ ሆስፒታል መጥተው ሕክምና እያገኙ።
የአሜሪካ ድምጽ ያነጋገራቸው ቦጋሌ ኩፍሶ የተባሉ አንድ የአካባቢ ነዋሪ ደግሞ አደጋው የተከሰተው ትላንት ከቀኑ 8 ሰዓት እስከ ምሽት 1 ሰዓት ድረስ የጣለውን ከባድ ዝናብ ተከትሎ ነው ብለዋል። አብዛኞቹ ሟቾች የአንድ ቤተሰብ አባላት እንደሆኑና አደጋውም ጉዳት ያደረሰው በሁለት ቤተሰብ አባላት ላይ መሆኑን ነዋሪው ተናግሯል።
ዝናቡን ከምሽቱ 1 ሰዓት በኋላ ካቦረ በኋላ በአንድ ቤተሰብ ውስጥ 9 ሰዎች ሆነው ቆርቆሮ ቤት ጀርባ ኩሽና ነበረ፣ ጎጆ ቤት ሶስት ነበሩ እና ከዛ ሳያውቁ በድንገት ከላይ መሬት ተሊዶ ጎጆ ቤቱ ላይ ወደቀ። ሌላ የተደረመሰው ማለት ነው። ተራራማ ነበረ አካባቢ፣ ከዛ ተደርምሶ ጎጆ ቤቱ ላይ ወደቀ። 9 ሰዎቹ 5 ሰዎቹ እዛ ወደ አርማወቱ ከዛ ሬሳውን ደግሞ አካባቢ ቤተሰብ ተሰባስቦ ምናምን አወጡ። አራት ሰው ደግሞ ጉዳት ደርሶባቸው የካለ ሆስፒታል ገብቶ እየታከሙ ነው ያለ። ሁለት እናትና አንድ አባት እነሱ ተርፈዋሉ። ከአንድ ልጅ ነው የተረፈው። አራት ሰዎች ተርፈዋል። አምስት ሰዎች ደግሞ ሞቷል። ብቻ ወደዋል። ከሞቱት አንድ ብቻ ናት ትንሽ ተለቅምትሉ፣ ሌሎች ደግሞ ገናግ ናቸው።
አደጋው በቅርበት ርቀት ውስጥ በሚገኙ የተለያዩ ስፍራዎች ላይ መድረሱን የጠቀሱት ሌላ የአካባቢው ነዋሪ አቶ መለሰ ካያሞም ከሰዎች ውጪ በእንስሳትና በንብረት ላይ ጉዳት ስለመድረሱም ተናግሯል።
ማኑ ጉዳት ሀገር ለማስኪሁ
አደጋው የተከሰተው ማታ አንድ ሰዓት አካባቢ ነው። አደጋው መድረሱን ሰዎች እንደተጎዱ ስንሰማ ወደ ስፍራው ሄድን፣ አስክሬን ለማውጣት ሞከርን። የስድስቱን ወዲያውኑ ስናገኝ ሁለቱን ቆይተን አወጣን። በአደጋው የሞቱ ሰዎች 10 ናቸው። አሁንም ያልተገኙ አስክሬኖች አሉ። የተደረመሰው መሬት ተቆርጦ በአካባቢው ወዳለው ያንጋላ ወንዝ ስለገባ አስክሬን አብሮ ወደ ወንዙ ሳይገባም አይቀርም የሚል ጥርጣሬ አድሮብናል። አሁንም ፍለጋውን ቀጥለናል።
ተጎጂዎች በይርጋለም ሆስፒታል የሕክምና እርዳታ እያገኙ መሆኑን ገለጹ አቶ ወሰኔለ። የክልሉ የጸጥታ ኃይሎች እንዲሁም የአደጋ ስጋት ስራ አመራር ኮሚሽን ባለሙያዎች ለድጋፍ ወደ ስፍራው ማቅናታቸውን አስታውቀዋል።
እስካሁን ባለው የማዕከላዊ ሲዳማ ዞን አስተዳደር ሌሎችም ጉዳይ የሚመለከታቸው የጤና ቡድንም እዛው ስላለ የግብርና የእርሻና ተፈጥሮ ሀብት ልማት ቢሮም እዛውን ያለው እንግዲህ በንብረት ላይ የደረሰው ጉዳት እንግዲህ በባለሙያ ተተንትኖ እስከሚቀርብ በአሁን መረጃ መስጠት ያስቸግረናል። በሂደት የምንሰጣችሁ ነው የሚሆነው።
በደቡባዊ የኢትዮጵያ አካባቢዎች የሚጥለውን ከባድ ዝናብ ተከትሎም የመሬት መንሸራተት ሲከሰት የሲዳማ ክልሉም አራተኛው መሆኑ ታውቋል። የደቡባዊ ኢትዮጵያ አካባቢዎች ለመሬት መንሸራተትና ናዳ የተጋለጡ ናቸው ሲሉ በቀደመው ዘገባችን ላይ ለአሜሪካ ድምፅ ተናገሩት። በሐዋሳ ዩኒቨርሲቲም የጂኦሎጂ ትምህርት ክፍል የጂኦሎጂ ምህንድስና ባለሙያ ወገኔ ታለልኝ አደጋዎቹም ከመልክዓ ምድራዊ ገጽታ ጋር የተያያዙ የመሬት አጠቃቀም ችግር እንዲሁም ከባድ ዝናብን ተከትለው እንደሚከሰቱ ማስረዳታቸው ይታወሳል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ቀደም ሲል በሲዳማ ክልል የመሬት መሸራተት አደጋን በተመለከተ ዮናታን ዘብዴዎስ ያጠናቀረውን ዘገባን ብሮ እናንተ የደረሰው። አሁን ወደ ምሽቱ አብይ ርዕስ ወደ ሆነው የቀደም ሲል መግቢያ ላይ ያስተዋውኳችሁ ዘገባ አልፋለሁ። የውጭ ምንዛሬ ተመን ከዛሬ ሰኞ ጀምሮ በገበያ ስርዓት እንዲመራ የኢትዮጵያ መንግስት ውሳኔ አስተላልፏል። ይህን ተከትሎ ባንኮች የውጭ ምንዛሬ ዋጋን ከፍ አድርገዋል። መንግስት በገበያ ወደሚወሰን የውጭ ምንዛሬ ስርዓት መሸጋገር በርካታ የኢኮኖሚያዊ ጥቅሞችን ያስገኛል ቢልም አስተያየታቸውን የሰጡ የምጣኔ ሀብት ባለሙያዎች ግን ቢያንስ ለአጭር ጊዜ ጉዳቱ ያመዝናል ይላሉ። የረጅም ጊዜ ውጤታማነቱ ደግሞ በአገሪቱ መረጋጋትና በመንግስት ፖሊሲ ላይ እንደሚመሰረትም ነግሮናል። ኬኔዲ አባተ በዚህ ጉዳይ የተከታዩን አዘጋጅቷል።
የኢትዮጵያ መንግስት የማክሮ ኢኮኖሚ ማሻሻያ ፕሮግራም ፖሊሲውን ትናንት እሁድ ሐምሌ 21 ቀን 2016 ዓ.ም ይፋ አድርጓል። የማክሮ ኢኮኖሚ ማሻሻያ ፕሮግራሙ ቁልፍ ዓላማዎችና ግቦች ከተባሉት 5 ነጥቦች ውስጥ የውጭ ምንዛሬ መዛባትን ማስተካከል ቀዳሚው ነው። በዚህም የውጭ ምንዛሬ ተመን በባንኮችና በደንበኞቻቸው መካከል ወደሚወሰንበት የገበያ ስርዓት እንዲሸጋገር ተወስኗል። በማሻሻያ ፕሮግራሙ ምንዛሬው በገበያ እንዲመራ ከመወሰን ጋራ ከዛሬ ሰኞ ሐምሌ 22 ቀን 2016 ዓ.ም ጀምሮ ተግባራዊ እንዲደረግ የተወሰነውን የውጭ ምንዛሬ ማሻሻያ ጨምሮ 13 የፖሊሲ ለውጦች የተካተቱ ሲሆን የኢትዮጵያ ብሔራዊ ባንክ ሚና ገበያውን በማረጋጋት ላይ ያተኮረ እንደሚሆን ተደንግጓል። መንግስት ይፋ ያደረገውን ገበያ መር የውጭ ምንዛሬ ተመን በተመለከተ ተጨማሪ ማብራሪያ ለማግኘት በብሔራዊ ባንክ ገዥ ማሞ ምህረቱ የእጅ ስልክ ላይ ደውለን ስልካቸው ባለመነሳቱ ሊሳካልን አልቻለም። ሆኖም በባንኩ ድረገጽ በወጣው መግለጫቸው ላይ እርምጃው በርካታ ኢኮኖሚያዊ ጥቅሞችን እንደሚያስገኝ ተናግረዋል። ከነዚህም መካከል የሚከተለው ይገኛል።
የውጭ ምንዛሬ ማሻሻያ ማድረጋችን የውጭ ኢንቨስተሮችን በመሳብ የውጭ ቀጥታ ኢንቨስትመንትን በማሳደግ የንግድ ስርዓታችንም ከአጎራባችንና ከአቻ ሀገራት ጋር የተጣጣመ እንዲሆን በማድረግ ረገድ ትልቅ አስተዋጽኦ ይኖረዋል።
በጉዳዩ ላይ ለአሜሪካ ድምፅ አስተያየታቸውን የሰጡት የኢትዮጵያ ኢኮኖሚክስ አሶሲሽን የምርምርና ፖሊሲ ትንተና ዲሬክተር ዶክተር ደግዬ ጎሹና የአፍሪካ ንግድ ምክር ቤቶች ዋና አስተዳዳሪ አቶ ክቡር ገና የማክሮ ኢኮኖሚ ማሻሻያው አካል የሆነው የውጭ ምንዛሬ ተመንን በገበያ የመምራት ውሳኔ በአጭር ጊዜ ውስጥ ከሚኖረው ጠቀሜታ ይልቅ አሉታዊ ተጽዕኖ እንደሚጎላ ይገልጻሉ። ምንም እንኳን ውሳኔው የሚጠበቅ ቢሆንም ጊዜውን የዋጀ አይደለም የሚሉት ዶክተር ደግዬ ጎሹ ስለ ተጽዕኖ ያስረዳሉ። ያስረዳሉ።
ሪፎርም አካሄዱ በጣም ጥሩ ሆኖ ሳለ አሁን ትልቁ ችግር ታይሚንጉ ነው። ጊዜው በጣም ጥሩ አይደለም በኢትዮጵያ ማለት ነው። ዋናው ነገር ምንድነው? ትልቅ የሆነ ሞቲቬሽኑ ይሄ ቢሆንም ብድርም ማግኘት የውጭ ምንዛሬን አስተካክሎ ዓለም አቀፍ የገንዘብ ተቋማት የሚፈልጉትን ቅድመ ሁኔታ ማሟላት ማግኘት ነው። ጥሩ ነው ማግኘቱም፣ ምክንያቱም የልማት ፍላጎታችንን ፋይናንስ ለማድረግ ስለሚረዳን። ትልቁ ችግር አሁን ያለው ማክሮ ኢኮኖሚ መዛባቱ በጣም ከፍተኛ ደረጃ ደረሰበት ላይ ነው። የተወሰነ ነገር ልንገርም፣ ከ2015 ላይ ብቻ ወስደን እንደ አውሮፓ አቆጣጠር ጥቅል ምርት በ2015 ዋጋ ሲሰላ ማለት ነው እስከ 2023 ድረስ ጥቅል ምርት በ34% ቀንሷል። የኢትዮጵያ አሁን ባለው ሁኔታ በዚህ ቅርብ ጊዜ ውስጥ ዋጋ እየቀነሰ ነው። ማክሮ ኢኮኖሚ ስቴቢሊቲ የሚመስላቸው አሉ፣ መንግስትም በዚያ መልክ ይገዛል አይደለም። ሁለቱም አቅርቦትም ፍላጎትም ኮንትራክት እያደረጉ ስለሆነ ነው። አሁን ወደፊት በዋጋ ቅናሽ ሊታይ ይችላል። ለምን መዋቅራዊ ችግሩ ከአቅርቦት በኩል ያለው ስለተፈታ ሳይሆን አሁን ዋጋ የሚቀነስ ከሆነ የዜጎች የመግዛት አቅም እየቀነሰ ነው። ምንጊዜም እንደዚህ አይነት እርምጃ ሞኔታሪ ፖሊሲ ከኤክስቼንጅ ጋር የተያዙ ነገሮች ሲወሰዱ ኢኮኖሚው ትንሽ በተሻለ በአንጻራዊነት በተረጋጋበት መንገድ ቢሆን ችግሩ እንዳይባባስ ያደርጋል። አሁን ግን ችግሩ በከፍተኛ ደረጃ ሊባባስ ይችላል። በአጭር ጊዜ ውስጥ የሚመጣውን ሁሉ እንዳመጣጡ ለመፍታት የሚያስችል የፖሊሲ እርምጃ መውሰድ ያስፈልጋል።
ሌላው የምጣኔ ሀብት ተንታኝ አቶ ክቡር ገና ደግሞ ስለ ተጽዕኖው እንደሚከተለው ይገልጻሉ።
በተለይ በአጭር ጊዜ ውስጥ አሁን ለሚቀጥሉት ወራት ማለት እንችላለን፣ ወይም አመት ወይም ሁለት አመት ነገሮች እንደገና ተስተካክለው አሁን የሚመጣው በነገራችን ላይ የሚመጣው ብድር የተባለው አንዴ አይመጣም። $10 ቢሊዮን የሚመጣው የተወሰነ ስራዎች በሚሰሩበት ጊዜ ለዛ ስራ ማሰሪያው እየተቆረጠ የሚሰጥ አብዛኛው ደግሞ እንደውም እዳ ለመክፈል የቀረበ ነው። ከዚህ በፊት ያሉትን እዳዎች የምንከፍልበት ወቅት እየተቃረበ ስለሆነ ሌላው ከጥቁር ገበያ ለመውጣት ስለተፈለገ ወደ ባንኮቹ ጋር እንዲሄዱ እና ባንኮችም የፎረን ከረንሲ አቅማቸው የተገኘው ብድር ከፍ እንዲል ስለተፈለገ ነው። ያም ቢሆን ሊያመጣ የሚችለው ጥሩ ውጤት ወደፊት ነው እንጂ ዛሬውኑ ነገና ከነገ ወዲያ ሊሆን አይችልም።
የማክሮ ኢኮኖሚ ሪፎርሙ አካል የሆነው የውጭ ምንዛሬ ተመንን በገበያ እንዲመራ ማድረግ በረጅም ጊዜ የሚኖረው ተጽዕኖ በአገር ውስጥ የሰላምና መረጋጋት ሁኔታ እንዲሁም በመንግስት የፖሊሲ አቅጣጫ የሚወሰን እንደሆነ ማስተያየት ሰጪዎቹ አመልክተዋል። ባለፉት ጊዜያት የነበሩ የብርን አቅም የማዳከም እርምጃዎች በኢትዮጵያ የዋጋ ንረትንና ሌሎች ኢኮኖሚያዊ ችግሮችን ማስከተላቸውን ያስታወሱት የኢትዮጵያ ኢኮኖሚክስ አሶሲዬሽን የምርምርና ፖሊሲ ትንተና ዲሬክተር ዶክተር ደግዬ ጎሹ በአቅርቦት ጉዳይ ላይ ትኩረት እንደሚያስፈልግ ያብራራሉ።
ባለፈው ኤክስፒሪያንሳችን እኛ ሰርተናል። ኢትዮጵያ ውስጥ ዲቫሉዌሽን ካለፈው ልምዳችን ምን ጥቅም አስገኝተዋል? ብዙ 4 ጊዜ ዲቫሉዌሽን ተካሄደ ባለፉት 2-3 10 ዓመታት ማለት ነው። ዲቫሉ ባረ ቁጥር የውጭ ምንዛሬ ዲፊሲታችን እየጨመረ ነው የመጣው ባለፈው ኤክስፒሪያንሳችን ማለት ነው። ሌላው ከሁሉም በላይ ደግሞ የዋጋ ግሽበትን በከፍተኛ ሬት አባብሱ የነበሩ ናቸው። ኢምፖርትም ኤክስፖርትም እየቀነሰ ነው የመጣው ዲቫሉ ባረግን ቁጥር። ምክንያቱም እኛ ኢምፖርት ዲፔንደንት ካንትሪ ስለሆነ የኤክስፖርት ርካሽ ሆናል ሆነ ለውጥ አያመጣም። ይህም በተግባር አይተነዋል። ሌላው ኢምፖርት የምናደርጋቸው ሸቀጦች አሁን ባለው ሁኔታ በጣም ከአቅማችን በላይ ስለሆኑ መሰረታዊ የሆኑ የግብአቶችን እንኳን ለመግዛት የምንቸገርበት ይሄ በጣም አስቸጋሪ ሁኔታ ይኖራል። በረጅም እና በመካከለኛ ጊዜ እንግዲህ የሚሆነው የማምረት አቅሞችን ማሳደግ ኢንስቴብል በሆነ ጉዳይ በሁኔታ ላይ እንዲህ አይነት ሪፎርም ካካሄድክ የሚያመጣውን ጣጣ ለመሸከምና ለመወጣት መፍትሄዎቹን በደንብ ማዘጋጀት የሚጠይቅ ነው።
የአፍሪካ ንግድ ምክር ቤቶች ዋና አስተዳዳሪ አቶ ክቡር ገናም እንዲሁ እርምጃው በረጅም ጊዜ ውስጥ ውጤታማ እንዲሆን ካስፈለገ የዛሬዋ ኢትዮጵያ መልክ ሊቀየር ይገባል ባይ ናቸው።
የተለያዩ መስተካከል ያለባቸው መጀመሪያ ለንግድ እና ለኢንቨስትመንት የሚሆን አገር ነው ወይ ነው። ምክንያቱም ዛሬ አንድ ኢንቨስተር እዚህ ኢትዮጵያ ውስጥ ለመምጣት ከኬንያ የተሻለ ትርፍ አገኛለሁ ወይም ደግሞ ከአርጀንቲና የተሻለ ትርፍ አገኛለሁ ብሎ ካመነ ነው የሚመጣው። ያንንም ለማድረግ አሁን ባለንበት ሁኔታ መስተካከል ያለባቸው ሁኔታዎች አሉ። የሰላም ሁኔታ አለ። የሕግ የበላይነት የመከበር ሁኔታ አለ። የሀገሪቷ የደከሙ ወይም ደግሞ በጦርነቱ ምክንያት የተጎዱ ኢንዱስትሪዎችም ኩባንያዎችም እንደገና መገንባት ይኖርብናል። ትምህርት ቤቶች እንደገና መገንባት ይኖርባቸዋል እና ብዙ ስራ ይጠብቃል ወደ ትርፍ ዓለም ለመምጣት ማለት ነው። እና ስለዚህ ወደፊት የመንግስት ፖሊሲና የመንግስት አሰራር ይወስነዋል። በአብዛኛው
መንግስት ማሻሻያውን ተከትሎ ሊከሰቱ የሚችሉ አሉታዊ ተጽዕኖዎችን ለመቀነስ የሚያስችሉ እርምጃዎችን እንደሚወስድ የተናገሩት የብሔራዊ ባንክ ገዥ ማሞ ምህረቱ ድጎማና የደሞዝ ጭማሪ ከእነዚህ መካከል እንደሆኑ ጠቅሰዋል።
በህዝቡ በተለይም ዝቅተኛ ገቢ ባላቸው ዜጎች ላይ ሊደርስ የሚችለውን ጫና ለማቃለል መንግስት ከውጭ የሚገቡ የአንዳንድ መሰረታዊ ሸቀጦችን ዋጋ በጊዜያዊነት ለመደጎም ወስኗል። በዋጋ ንረት ምክንያት የደረሰውንና ሊደርስ የሚችለውን ጫና ለማርገብ ሲባል ያለውን የገንዘብ ምንጭ በመጠቀምና የመንግስት የበጀት ጉድለት በማይባበስ መልኩ የመንግስት ሰራተኞች ደሞዝ እንዲጨመር እቅድ ተይዟል።
መንግስት የኢኮኖሚ ሪፎርሙ የሚያመጣውን ተጽዕኖ ለመቀነስ እወስዳለሁ ያለው ርምጃ ጠቃሚ መሆኑን የሚገልጹት አቶ ክቡርገና ነገር ግን ፈታኝ በመሆኑ በጥንቃቄ መመራት እንዳለበት ይመክራሉ። ዶክተር ደግዬ ጎሹ በበኩላቸው መንግስት የድጎማ ርምጃዎችን የመውሰድ አቅም እንደሌለው ይናገራሉ። የውጭ ምንዛሬ ተመን በገበያ ስርዓት እንዲመራ መወሰኑን ተከትሎ ባንኮች የምንዛሬ ተመንን ከፍ ማድረግ የጀመሩ ሲሆን የኢትዮጵያ ንግድ ባንክ ከሶስት ቀናት በፊት ባለፈው ሳምንት አርብ የአሜሪካ ዶላርን በሚገዛበት የብር መጠን ላይ ከ17 ብር በላይ በመጨመር ዛሬ የ1 ዶላር መግዣ ዋጋውን 74 ብር ከ73 ሳንቲም አድርሷል። የዶላር መሸጫ ዋጋውንም በተመሳሳይ ከ17 ብር በላይ አድርጎ 76 ብር ከ2 ሳንቲም አድርጓል። መንግስታዊውን ባንክ ተከትሎ ከግሎቹ የአዋሽና የኦሮሚያ ህብረት ስራ ባንኮችም ተመሳሳይነት ያለው የምንዛሬ ተመንን ይፋ አድርገዋል። ብሔራዊ ባንክ ከምንዛሬ ተመን እጁን ማውጣቱን ተከትሎ የምንዛሬ ተመኑ በገበያው ሁኔታ እየተመራ ከፍም ዝቅም እያለ ሊቀጥል እንደሚችል ተንታኞች አመልክተዋል። የብሔራዊ ባንክ ገዢው ማሞ ምህረቱ የሽግግር ወቅት ወጪዎችንና የውጭ ምንዛሬ ማሻሻያ የሚያስከትላቸውን ጫናዎች ለመቀነስ የሚረዳ 10.7 ቢሊዮን ዶላር የሚገመት የገንዘብ ድጋፍ ከውጭ አጋሮች ተገኝቷል ብለዋል። ይህ የገንዘብ ድጋፍ ከዓለም የገንዘብ ድርጅት፣ ከዓለም ባንክና ከአበዳሪዎች የሚገኘውን እንደሚጨምርም የገለጹት አቶ ማሞ ነገር ግን በማዕከላዊ ባንክ ተቀማጭና በሁለትዮሽ የገንዘብ ልውውጥ መልክ ይመጣል ያሉት 2.8 ቢሊዮን የአሜሪካ ዶላር እንዲሁም ከዓለም ባንክ፣ ከዓለም አቀፍ ፋይናንስ ኮርፖሬሽን እና ከሌሎች ባለብዙ ወገኖች ይገኛል ተብሎ የሚጠበቀውንና በሂደት ጉዳዩ ከሚመለከታቸው አካላት ይፋ የሚደረገውን ተጨማሪ የገንዘብ ድጋፍ አያካትትም ሲሉ አክለዋል። እርሳቸው ተገኘ ያሉትን የገንዘብ ድጋፍና ብድር በሚመለከት ከዓለም የገንዘብ ተቋማት በኩል ግን ይህ ዜና እስከተጠናቀረበት ሰዓት ድረስ በይፋ የተገለጸ ነገር የለም። በተያያዘ ዩናይትድ ስቴትስ የኢትዮጵያ መንግስት የውጭ ምንዛሬ በገበያ እንዲመራ ያሳለፈውን ውሳኔ እንደምትደግፍ አስታውቃለች። በኢትዮጵያ የአገሪቱ ኤምባሲ ባወጣው አጭር መግለጫ ገበያ መር የውጭ ምንዛሬ ከባድ ቢሆንም የማክሮ ኢኮኖሚ መዛባትን ለመቅረፍ ለኢትዮጵያ ውጤታማ እርምጃ ነው ብሏል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አድማጮቻችን የውጭ ምንዛሬ ተመን በተመለከተ የኢትዮጵያ መንግስት ያሳለፈው ውሳኔ ላይ የባለሙያዎችን አስተያየት አካቶ ኬኔዲ አባተ ነበር ቀደም ሲል ወደ እናንተ ዘገባ ያደረሳችሁ። በዚህ ጉዳይ ላይ ሌሎች ተጨማሪ ባለሙያዎችን አስተያየቶች ጨምረን በተከታታይ ቀናትም ወደ እናንተ የአሜሪካ ድምጽ እንደሚያደርስ ከወዲሁ መግለጽ እወዳለሁኝ። ወደ ተከታዩ ዘገባችን እናልፋለን። ተከታዩ ዘገባችን በተከዜ ወንዝ ላይ በደረሰ የጀልባ አደጋ የሰዎች ህይወት ማለፉን ይገልጻል። በዋግምራ ብሔረሰብ አስተዳደር ዞን ባለፈው ሳምንት ቅዳሜ ከሳህላ ሰየምት ወደ ዝቋላ ወረዳ በተከዜ ወንዝ ላይ ሲጓዝ የነበረ ጀልባ በደረሰበት አደጋ 2 ሰዎች ሲሞቱ 10 ሰዎች የደረሱበት እንዳልታወቀ የአካባቢው ባለስልጣናት ገለጹ። የሳህላ ሰየምት ወረዳ አስተዳዳሪ አቶ ሲሳይ ብሩ ዛሬ ለአሜሪካ ድምፅ እንደተናገሩት አደጋው የደረሰበት አነስተኛ ሞተር አልባ ጀልባ ከልክ በላይ ተጓዦችን የጫነ ነበር ብለዋል። እስካሁን በአደጋው የሞቱ የሁለት ሰዎች አስክሬን የተገኘ ሲሆን 10 ሰዎች የደረሱበት ባለመታወቁ ፍለጋው አሁን መቀጠሉን አቶ ሲሳይ ተናግረዋል። አስቴር ምስጋናው ተጨማሪ አላት።
በዋግምራ ብሔረሰብ አስተዳደር ዞን ባለፈው ሳምንት ቅዳሜ ከሳህላ ሰየምት ወደ ዝቋላ ወረዳ በተከዜ ወንዝ ላይ ሲጓዝ የነበረ አነስተኛ ሞተር አልባ ጀልባ በደረሰበት አደጋ ሰዎች መሞታቸውንና የደረሱበት አለመታወቁን የሳህላ ሰየምት ወረዳ አስተዳዳሪ አቶ ሲሳይ ብሩ ዛሬ ለአሜሪካ ድምጽ ገልጸዋል።
ከሳህላ መነሻቸውን ሳህላ ወረዳ ያደረጉ ናቸው ወደ ዝቋላ እየተሻገሩ አጠቃላይ በቁጥር እንግዲህ 26 የሚደርሱ ናቸው የሚሰው ቁጥራቸው። 7 ሰዎች በከፍተኛ ጉዳት ነው የተገኙ። 7 ሰዎች በተመሳሳይ ዋንቶ የወጡ ናቸው። እንግዲህ ከ12 ሰዎች 2 ናቸው ሬሳቸው የተገኘው ማለት ነው። ከዚህ ውጭ ያለው ምንም አይነት ሬሳው ሊገኝ አልቻለም። እንግዲህ 3 ቀን በላይ ያሳልፋል። ምንም አይነት ሰው ከዛ ያድራል ይውላል። ግን ስቲል ነው መገኘት አልቻለም። ያው ሀይቁም በጣም ሰፊ ነው። ሁለተኛ በጣም ከፍተኛ ድሬል አለበት። በጣም ከፍተኛ የሰው ቁጥር ስለሚያስፈልግ ሰው የከተማው የአጎራባች ቀበሌዎች ወጣት ሁሉ እዛው ሀይቁ ላይ ነው ያለው።
ካለፈው ቅዳሜ ጀምሮ የተጎጂ ቤተሰቦች በተከዜ ወንዝ ዙሪያ እንደሚገኙ የገለጹልን አቶ አዛናው አለሙ የተባሉ አስተያየት ሰጪ በአደጋው የደረሱበት ካልታወቁ ሰዎች አብዛኛዎቹ የእርሳቸው ቤተሰብ አባላት እንደሆኑ ተናግረዋል።
11 ናቸው የሞቱት። 11ም የተወጨናቸው የሄዱበት ምክንያትማ የሆነ ህፃን ሞተ ተብሎ ስልክ ሲደወል ደርሰን እንምጣ ብለው ነው የሄዱት። ወደ ዝቋላ ወረዳማ የወንድሜ ልጅ የሁለት ጫቅሎች ጥላ ነው የሞተችው። ጠቦቴ ልጆች ናቸው ጠቅላላ የበጓለ በላይ ልጆች። አንዷ የመንግስት ሰራተኛ ነበረች፣ አንድ ጫቅላ ጥላ ሙታለች። አንዷ ደግሞ ጫቅላዋን እንዳዘለች ሂዳ ቀርታለች። ልጅ ደግሞ መኮንን ገብሩ የሚባል እንደዚሁ የአጎቴ ልጅ ደግሞ ወደ 7-8 ቤተሰብ ጥሎ ነው የሄደው። የመንግስቱ በላይ ልጅ ወደ ለመንግስት የሚባል ደግሞ ወጥቶ ኑሮ ሁለት ጫቅሎች አላት። አንዷን አዝላ ያስወለደችውን አቅፋ ስትገባ ቤተሰቦች ከሄዱ ማካ ልኖርና ዘሎ ገባ። ሚስቱ ያዘለችውን ህፃን አስመልጣ ያስወለደችውን ይዛ ወጣች። ባሏ እንደወጣ ነው የምታውቀው፣ ግን እሱ ተመልሶ ገብቶ እስካሁን አልተገኘም።
በአካባቢው ባለው የጸጥታ ችግር ምክንያት በሳህላ ሰየምተ ወረዳ መደበኛ ክትባት ያልወሰዱ 15 ህጻናት በኩፍኝ ወረርሽኝ መሞታቸውንና በ2015-16 የመኸር ወቅት የተከሰተው ድርቅ በዘንድሮ ዓመት ካስከተለው ረሃብ ጋር በተያያዘ 6 ሰዎች እንዲሁም በአጣዳፊ ተቅማጥና ትውከት 5 ሰዎች መሞታቸውን የወረዳውን ባለስልጣናት ጠቅሰን በቅርቡ መዘገባችን ይታወሳል። የወረዳው አስተዳዳሪ አቶ ሲሳይ ብሩ በወቅቱ ለአሜሪካ ድምጽ ሲናገሩ የተፈጥሮና ሰው ሰራሽ ችግሮች በወረዳው ላደረሱት እክል አስቸኳይ የምግብና መድኃኒት እርዳታዎችን እንዲሁም ሌሎች ቁሳቁሶችን ወደ ስፍራው ለማድረስ ከአራት ዓመት በፊት የተሰበረው የተከዜ ድልድይ ጥገና መዘግየቱ እንቅፋት እንደሆነባቸው ገልጸው ነበር። ይህ ችግር አሁንም አለመፈታቱን ያነሱት አስተዳዳሪው የየብስ ትራንስፖርት አገልግሎት ማግኘት ያልቻሉ የአካባቢው ነዋሪዎች አስተማማኝ ያልሆነውን የጀልባ ትራንስፖርት እንደ አማራጭ ሲጠቀሙ ጉዳት እየደረሰባቸው መሆኑን በመጥቀስ አስረድተዋል።
ሰው መሞት አይችልም ነበር ድልድዩ ቢቆይ በጊዜው ቢጠናቀቅ ያው ባለመኖር ነው ሰው ስሩ እንዲሻገር የፈለግ። ያው ዛሬ ሰዎቹ ቁጥራቸው ስለበዛ ነው እንጂ ከአሁን በፊትም ተከዜ ሁሉ 2-3 በየአመቱ ይወስዳል። እንግዲህ ነሐሴ 12 5 አመት ሙሉ ሞልቶታል። ምንም አይነት ሰው ጋር መገናኘት አልተቻለም። ከብሔረሰብ ዞኑ ጋር የተቋረጠ ነው።
የተከዜ ድልድይ በዞኑ የተለያዩ ወረዳዎችን እንደሚያገናኝ ያወሱት የዋግምራ ብሔረሰብ አስተዳደር ዞን የመንግስት ኮሚኒኬሽን ጽህፈት ቤት ኃላፊ አቶ ከፍ ያለው ደበሽ የድልድዩ መሰበር በዞኑ ማህበራዊና ኢኮኖሚያዊ ችግሮችን ማስከተሉን አመልክተዋል። የጥገና ስራውም ከወራት በፊት መጀመሩን ተናግረዋል።
የክልሉ መንግስት ከፍተኛ የሆነ ቁርጠኝነት ወስዶ ስራውን አስጀምሮ ነበር። ማስጀመር ብቻ አይደለም፣ እስከ መጨረሻው ድረስ ግንባታው አልቆ ብረቱ የሚደግፈው ሌላ አካል መኖር ስለነበረበት ሌላ ማሽን ትንሽ ብረቱ ተዛባ። በዛ ነው አሁንም እሱን ለመስራት እየተንቀሳቀሱ ነው ያሉ። ነገር ግን የችግሩ አሳሳቢነት ከዛሬው አክሲደንት ከዛሬው አደጋ ጀምሮ መገንዘብ የምንችለው ነው። ከዛ በፊትም በጣም ከባድ እናቶች ሲቸገሩ፣ ወላዶች ሲቸገሩ እዛው ተከዜ ላይ የሚወዱ እናቶች እንዳለፉ ያው በእናንተ ዘገባም እኛም ስንናገር የነበር ነው ጉዳይ ነው።
በተፈጥሮና ሰው ሰራሽ አደጋዎች በተደጋጋሚ የሚጠቃው የዋግምራ ዞን በ2015-16 መኸር ዘመን የተከሰተው የዝናብ እጥረት ባስከተለው የረሃብ ጉዳት የ6 ሰዎችና ከ15,000 በላይ የቤት እንስሳት መሞታቸውን የዞኑ የአደጋ መከላከልና ምግብ ዋስትና ኮሚሽን ማስተባበሪያ ጽህፈት ቤት ከወራት በፊት ማስታወቁ ይታወሳል። ጽህፈት ቤቱ አክሎ በዞኑ በ26 ወረዳዎች ውስጥ የሚኖሩ ከ400,000 በላይ ህዝብ አስቸኳይ የምግብ እህል እርዳታ እንደሚያስፈልገውና ከ1.2 ሚሊዮን በላይ እንስሳትም የመኖ እጥረት እንዳለባቸው አመልክቷል። ለአሜሪካ ድምጽ አስቴር ምስጋ ነው።
ከአሜሪካ ድምጽ የተላለፈላችሁ የሚገኘው የዛሬ ሰኞ ምሽት የምሽቱ ዝግጅቶቻችን እንደቀጠሉ ናቸው። የትንታኔ መጽሔት ዘገባዎቻችንም ቀጥለዋል። ወደ ቀጣዩ ዘገባ አልፋለሁ። ከሰሜን ኢትዮጵያ ጦርነት ፍጻሜ በኋላ በአማራ ክልል ከተቋቋሙት የራያ አላማጣና የራያ ባላ ወረዳዎች እንዲሁም የአላማጣ ከተማ በቅርቡ ተከሰተ ባሉት የጸጥታ ችግር ምክንያት ተፈናቅለው በሰሜንና በደቡብ ወሎ ዞኖች ከተሞችና የገጠር ቀበሌዎች እንደሚገኙ የገለጹ ነዋሪዎች ወደ ቀያቸው መመለስ እንዳልቻሉ ገልጸው ቅሬታቸውን አሰሙም። ለአሜሪካ ድምፅ አስተያየታቸውን የሰጡ ተፈናቃዮች አሁን ባለው የኑሮ ውድነትና እየከበደ በመጣው የክረምት ወቅት በተፈናቃይነት በመጠለያ ካምፕ ሆኖ ከቤተሰብ ጋር ተዳብሎ መኖር አዳጋች እንደሆነባቸውም አስታውቀዋል። በቅርቡ በራያ አላማጣ አካባቢ ተቀስቅሷል የተባለውን የጸጥታ ችግር ተከትሎ ወደ ሰሜንና ደቡብ ወሎ ዞኖች የተፈናቀሉ ሰዎች ቁጥርም ከ70,000 ማለፉን የራያ አላማጣ ጊዜያዊ አስተዳደር ዋና አስተዳዳሪ አመልክተዋል። የራያ ወሎ አማራ ማንነትና ወሰን አስመላሽ ኮሚቴ ሰብሳቢ ኃይሉ አበራ ደግሞ ተፈናቃዮችን ወደ ቀያቸው ለመመለስ የተደረገው ሙከራ አለመሳካቱን ገልጸዋል። መስፍን አራጌ ተጨማሪ አለው።
ከሰሜን ኢትዮጵያው ጦርነት በፊት በትግራይ ክልል ከጦርነቱ በኋላ ደግሞ በአማራ ክልል ሲተዳደሩ ከነበሩት አከራካሪዎቹ የራያ አላማጣና የራያ ባላ ወረዳዎች እንዲሁም አላማጣ ከተማ ተፈናቅለው በቆቦ ከተማ የቴክኒክና ሙያ ትምህርት ኮሌጅ ውስጥ ተጠልለው እንደሚገኙ የተናገሩ ስማቸው እንዳይጠቀስ የጠየቁ አስተያየት ሰጪ ወደ ቀያቸው መመለስ ቢፈልጉም ለመመለስ አለመቻላቸውን ተናግረዋል። በቅርቡ በአካባቢው ከተከሰቀሰው የጸጥታ መደፍረስ ጋር በተያያዘ ተፈናቅለው ወደ ቆቦ ከመጡ 3 ወራት እንደሆናቸው የሚናገሩት አስተያየት ሰጪ ለምግብ እጥረት፣ ለመጠለያና ለስነ ልቦና ችግሮች መዳረጋቸውን አስረድተዋል።
እንኳን በአቅሜ 4 ልጆች አሉኝ፣ ባለቤት ያለች፣ አንድ ደግሞ አብሮ የሚኖር እኔ ራሴ ያሳደግኩት አንድ ልጅ አለ። 6ታችን ነው እንግዲህ ቢያንስ ተፈናቅለን መጥተን ያለ ነው ማለት ነው። የኔን አወራው እንጂ በጣም ብዙ እናቶች፣ በጣም ብዙ እህቶች ምንም ነገር የሚላስ የሚቀመስ የሌላቸው እርዳታው ያን ያህል አይደለም የሚሰጠው። እዚህ መጥተው የወለዱ እናቶች አሉ። እኛ ወደ ቀያችን መመለስ እንፈልጋለን፣ ግን መንግስት ሊያደርግልን የሚገባው ነገር በአላማጣም ይሁን በራያ አላማጣም ይሁን በራያ ባላም ይሁን ኮረም እና ርዛታ ወፍላ አካባቢ ባሉ ቦታዎች በሙሉ የህወሀት ታጣቂ ሰራዊቶች ቸውን ይዘው ነው እና ያሉት ትጥቁን አስፈትተው ወደ ቀያችን እንዲመለስ እንፈልጋለን።
የራያ አላማጣ ጊዜ አስተዳደር ዋና አስተዳዳሪ ሙልጌታ አስማማውም ተፈናቃዮችን ወደ ቀያቸው ከመመለስ ይልቅ የሚፈናቀሉ ሰዎች ቁጥር እየጨመረ መምጣቱን አመልክተዋል።
ራያ አላማጣ፣ ራያ ባላ፣ አላማጣ ከተማ ላይ በሶስት ወረዳ ላይ ከሰባ ሺህ በላይ የሚሆን ተፈናቃይ ነው የወጣው። ይህ ተፈናቃይ ደግሞ በራያ ቆቦ፣ በወልዲያ፣ በደሴ ተፈናቅለው ይገኛሉ። ይህ ስለ ግን ቆፍላ፣ ዛታ እና ቆረም ከተማም በተመሳሳይ የተፈናቀለ ማህበረሰብም አለ።
ከዋጃ ተፈናቅለው በቆቦ ከተማ ቴክኒክና ሙያ ትምህርት ኮሌጅ ግቢ ውስጥ ተጠልለው እንደሚገኙ የሚናገሩት መምህር አማረ ደሳለው የተባሉ አስተያየት ሰጪ ደግሞ የፕሪቶሪያው የሰላም ስምምነት ሁሉንም ወገኖች ተጠቃሚ ማድረግ አለበት ይላሉ።
በፌዴራል መንግስት ተስፋ አለን። ፌዴራል መንግስት ግን እኛም ተስፋ እያሳጣን ባለው ልክ እያገኘ ነው አይደለም። ፌዴራል መንግስቱ በሚዲያ እየወጣ የሚናገረውን ፌዴራል መንግስቱ በሰነድ እየመጣ የሚያወያየው ነገር ሳይሆን እየተተገበረ ያለው ህወሀት አመራሮች፣ የትግራይ ክልል አመራሮች የፕሪቶሪያው ስምምነት ውልቃየትንም ራያንም ተረክበን እንድናስተዳድር ነው የሚለው ነገር ነው እየተተገበረ ያለው።
በዚሁ ጉዳይ ላይ የትግራይ ክልል መንግስት ኮሚኒኬሽን ጽህፈት ቤት ኃላፊ ረዳኢ ሀለፎምን ለማናገር ብንሞክርም ስልካቸው ሊሰራልን አልቻለም። ይሁን እንጂ የትግራይ ደቡባዊ ዞን ዋና አስተዳዳሪ ሀፍቱ ኪሮስ ከዚህ ቀደም ለአሜሪካ ድምጽ በሰጡት አስተያየት የተጠቀሱት ቦታዎች አከራካሪ ያልሆኑና ቀድሞውንም በትግራይ ክልል ሲተዳደሩ የነበሩ ናቸው፣ ይህም በህገ መንግስቱ የተረጋገጠ ነው ማለታቸው ይታወሳል። በአንጻሩ የአማራ ክልልና የማንነትና ራስን በራስ የማስተዳደር ጥያቄ የሚያነሱ አካላት አካባቢዎቹ በኃይል ከተያዙ በኋላ በህገ መንግስቱ የተካተቱ ናቸው፣ ህገ መንግስቱንም መሰረት አድርጎም ራስን በራስ የማስተዳደር ጥያቄ ሲቀርብባቸው የነበሩ ናቸው ብለው ይከራከራሉ። የራያ ወሎ አማራ ማንነትና ወሰን አስመላሽ ኮሚቴ ሰብሳቢ ኃይሉ አበራ በበኩላቸው ከአምስት ቀናት በፊት ተፈናቃዮችን ወደ አላማጣ ከተማ ለማስገባት ሙከራ ማድረጋቸውን አውስተው በከተማው ያሉት የፌዴራል ጸጥታ ኃይሎች ባለመፍቀዳቸው ተፈናቃዮችን ወደ ቤታቸው መመለስ አልተቻለም ብለዋል።
ያው መጀመሪያ ተፈናቃይ ለማስገባት ተነጋግረን ነበር። ተፈቅዶልን ነው የገባ ነው። የከተማው ከአራት ሺህ በላይ ነው የገባ የነበረው። የራያ አላማጣ አለ፣ በጣም ብዙ ቁጥር ነው ወደ ከተማው የሚገባ የነበረው። ከገባን በኋላ ግን ከተማው መግቢያ አካባቢ አንድ ትምህርት ቤት አለ፣ እድገት ፋና የሚባል ወደዛ ነው የምትገቡት የሚል ነገር መጣ። ነው ይህ ትክክል አይደለም። ለእኛ ፍጹም ሰላማዊ ነው። ሁለተኛ ጠብ የመጫር ፍላጎት የለም። በቀጥታ ህዝቡን አደባባይ ላይ ይደርሳል። አደባባይ ላይ ወደ አራት ማቅጣጫ ወደ የቤቱ ይበተናል። አይ አይቻልም የሚል ነገር መጣ። በዚህ ላይ ሰው ስሜት ውስጥ ገብቷል። ምክንያቱም ተፈናቃይ ሳይሆኑ ታጣቂዎች ትግራይ ባንዲራ እያውለበለቡ ነው የገቡ። እኛ ደግሞ የኢትዮጵያን ባንዲራ የፌዴራሉን ባንዲራ በስርዓት እያውለበለብን የመጣ ነው። እኛ ወደ ቤታችን ነው፣ ሀገራችን ነው፣ ወደ ቤታችን ነው። ለምንድን ነው እንደ ሌባ ተደብቀን የምንገው? በአደባባይ ነው ነገር ነው። አይቻልም አለ። ወደ አላስፈላጊ ግጭት ላለመግባት አይሆንም እየተባለ በኃይል ወደዛ መሄድ ሌላ ችግር ሊያመጣ ስለሚችል በቃ ወደ ቆቦ መመለስ አለብን በሚል ተመለስ። ህዝቡ አሁን ባለው ሁኔታ ምቾት የለውም።
የትግራይ ደቡባዊ ዞን ዋና አስተዳዳሪ ሀፍቱ ኪሮስ በተፈናቃይ ስም ታጣቂዎች ገብተዋል የሚለውን ክስ መሰረተ ቢስ ሲሉ ነበር ያጣጣሉት።
እያንዳንዱ ቤት አለው፣ ቀበሌ አለው። አንድም ሰው ከዛ ውጭ የገባ ካለ መኖርም አይችልም። ታጣቂዎችን በተመለከተ ያነሳው የትግራይ ነባር ታጣቂዎች እስከ ትጥቁ ነው የሚገባው። በ2013 በፊት በዛ አካባቢ የነበረ የትግራይ ሚሊሻ ብቻ ሳይሆን የትግራይ ፖሊስም ቢሆን ነባሩ እስከ ትጥቁ ነው የሚገባው። ምንድን ነው የሚሆነው? እዛ ከገባ በኋላ ተልእኮ አይሰጠውም። ምክንያቱም የጸጥታውን ሁኔታ ሙሉ ኃላፊነት የሚወስደው የፌዴራል ኃይሉ ስለሆነ ማለት ነው።
በተፈናቃዮች በጊዜያዊ አስተዳደሩና በማንነትና ወሰን አስመላሽ ኮሚቴው የተሰነዘሩትን ቅሬታዎች አስመልክተን የመንግስት መንግስት ኮሙኒኬሽን አገልግሎት ሚኒስትሩ ዶክተር ለገሰ ቱሉንም ሆነ የአማራ ክልል መንግስት ኮሙኒኬሽን ቢሮ ኃላፊ ዶክተር መንገሻ ፈንታውን በስልክ ለማግኘት ያደረግነው ጥረት አልተሳካም። የትግራይ ደቡባዊ ዞን አስተዳደር ከራያ አላማጣ ወረዳና አላማጣ ከተማ ተፈናቅለው በመሆኒ በማይጨውና በመቀሌ ከተማ ተጠልለው ቆይተዋል ያሏቸው ከ17000 በላይ ነዋሪዎች በይፋ ወደ ቀያቸው መመለሳቸውን ያስታወቀው በሳምንቱ መጨረሻ ነበር። የትግራይ ክልልን መነሻ አድርጎ ወደ ሰሜን ኢትዮጵያ አካባቢዎች ተስፋፍቶ የነበረውን ግጭት ያስቆመው የፕሪቶሪያው የሰላም ስምምነትና ያን ተከትሎ ወጣ የተባለው ዝርዝር ያፈጻጸም ሰነድ የተፈናቀሉ ሰዎች ወደ ቀያቸው እንደሚመለሱ፣ የታጠቁ ኃይሎች ትጥቃቸውን እንደሚፈቱና የፌዴራል ኃይሎች የአካባቢውን ጸጥታ እንደሚቆጣጠሩ ያስገነዝባል። ለአሜሪካ ድምጽ ለተጠናቀረው ዘገባ መስፍን አራጊ።
አድማጮቻችን አሁን ደግሞ ወደዚህ ወደ ዋሽንግተን እንመለስና በሳምንታዊ የሆነው ዋሽንግተን በዚህ ሳምንት ዘገባችን እናደርሳለን። የዛሬው ርዕስም መጪው 100 ቀናት ለዩናይትድ ስቴትሱ ፕሬዚዳንታዊ ምርጫ የሞት ሽረት ይሆናሉ ተባለ የሚል ይሆናል። የሪፐብሊካኑ ፕሬዚዳንታዊ እጩ ዶናልድ ትራምፕና የዲሞክራት ፕሬዚዳንታዊ እጩ ምክትል ፕሬዚዳንት ካማላ ሃሪስ አንድ ጊዜ የሪፐብሊካኑን እጩ ሌላ ጊዜ ደግሞ የዲሞክራቱን እጩ በመምረጥ በሚታወቁት ግዛቶች ለማን ድምጻቸው እንደሚሰጡ እስካሁን ያልወሰኑ መራጮችን ቀልብ ለመግዛት ጥረት በያዙበት በአሁኑ ወቅት አንዱ በሌላው ላይ የተነጣጠረ የሰላ ጥቃት መሰንዘራቸውን ቀጥለዋል። ሁለቱ ወገኖች ከሶስት ወራት ያነሰ ያለ ጊዜ ብቻ ለቀረው ምርጫ በየፊናቸው በሚያካሄዱት የምረጡ ዘመቻ ፉክክርም ይበልጥ ተጋግሞ ይቀጥላል ተብሎ ይጠበቃል። የአሜሪካ ድምጿ ቬሮኒካ ባልደራስ ኤግሊሲያስ ያደረሰችን ዘገባ ዝርዝር አሉላ ከበደ እንደሚከተሉ ያቀርበዋል።
100 ቀናት ብቻ በቀረው የዩናይትድ ስቴትስ አጠቃላይ ምርጫ የሪፐብሊካኑ ፕሬዚዳንታዊ እጩ ዶናልድ ትራምፕ በሴንት ክላውድ ሚኒሶታ ባካሄዱት የምረጡኝ ዘመቻቸው ወቅትም በዲሞክራቷ ተቀናቃኛቸው ምክትል ፕሬዚዳንት ካማላ ሃሪስ ላይ የሚሰነዝሩትን ጥቃት አጠናክረው ቀጥለዋል።
አሁን አዲስ ሰለባ አለን። ካማላ ፍጹም አዲስ የኔም ደጋፊዎቻቸው የጩኸት ድምፅ ማሰማት ይዘዋል። አዎን፣ አዲስ ሰለባ የሚሆኑ ሰው አሉን። እንደ እውነቱ እሳቸው የለየላቸው ግራ ጽንፈኛ ወፈፌ ናቸው።
ሃሪስ በበኩላቸው በፒትስፊልድ ማሳቹሴትስ የምረጡኝ ዘመቻቸው ወቅት ለትራምፕ ምላሽ ያደረጉትን ጥቃት ሰንዝረዋል።
እናም ዶናልድ ትራምፕ የሥራ ታሪኬን ለማጠልሸት አንዳንድ የሐሰት ወሬዎችን ሲያናፈሱና እርሳቸውና የምርጫ ተጓዳኛቸው የሚናገሯቸውን አንዳንድ ፍጹም ውሸት የሆኑ ንግግሮችን ልብ ብላችሁ ይሆናል። ይህ ፍጹም እንግዳ የሆነ ነገር ነው።
የሃሪስ የምርጫ ዘመቻ የቀድሞ አቃቤ ሕግ ፕሬዚዳንት ጆ ባይደን የሰጧቸውን ድጋፍ ተከትሎ በአጭር ጊዜ ውስጥ የ200 ሚሊዮን ዶላር ድጋፍ ለማሰባሰብ ሲበቃ ከዚህም ውስጥ 66% የሚሆኑት ለመጀመሪያ ጊዜ የገንዘብ ልገሳ ያደረጉ መራጮች መሆናቸው ተነግሯል። የኒው ሃምፕሸር ክፍለ ግዛቱ አገረ ገዢ ክሪስ ሱኑኑ በበኩላቸው ከሪፐብሊካን ፓርቲያቸው ወገን የሆኑ አስተያየት ሰጪዎች የሃሪስን የዲሞክራት ፓርቲው እጩ ሆኖ መቅረብ ተከትሎ የታየው ሞቅ ያለ ስሜት በ30 ቀናት ዕድሜ ውስጥ ይበናል ብለው እንደሚያምኑ ተናግረዋል። የትራምፕና ጄዲ ቫንስ ዘመቻ በአንጻሩ ግለሰብ ላይ የሚነጣጠሩ ጥቃቶችን ከመጠቀም ይልቅ በፖሊሲ ጉዳዮች ላይ ቢያተኩር ይበጃል ሲሉ ይመክራሉ። ሱኑኑ ትላንት እሁድ በኤቢሲ ቴሌቪዥን ጣቢያ በዚህ ሳምንት የተሰኘ ፕሮግራም ላይ ቀርበው ሲናገሩም
Stick to what's driving anxiety. People have anxiety right now because they can't pay their bills. They have anxiety because
ያለውን የጭንቀት ሁኔታ እንዲባባስ ከሚያደርገው ጉዳይ ጋር እንቆይና ሰዎች የዕለት ወጪያቸውን መሸፈን ስለተሳናቸው አሁን ይበልጥ ጭንቀት አድሮባቸዋል። በመኖሪያ ቤታቸውም ሆነ በአካባቢያቸው የደህንነት ስሜት እንደማይሰማቸው በሚያደርግ ጭንቀት ተይዘዋል። ያ ነው በመጪው ጥቅምት ወር ምርጫ ወጥተው ድምጻቸውን ለትራምፕ እንዲሰጡ የሚያነሳሳቸው ምክንያት።
የሜሪላንድ ክፍለ ግዛቱ ዲሞክራት አገረ ገዢ ዌስ ሙር በበኩላቸው የሃሪስ ራዕይ አንድ ጊዜ የሪፐብሊካን እጩ ሌላ ጊዜ ደግሞ የዲሞክራቱን እጩ በመምረጥ የሚታወቁት ቁልፍ ግዛቶች ውስጥ ድምጻቸውን ለማን እንደሚሰጡ እስካሁን ያልወሰኑ መራጮችን ድጋፍ እንዲያገኙ ይረዳቸዋል ብለው ያምናሉ። ሙር ትላንት ከኤቢሲ ቴሌቪዥን ጋር ባደረጉት ቃለ ምልልስም ይህን ብለዋል።
I think what people are saying now is we can finally have a conversation about the choice that people have in this election. that people see that it's not just that democracy is on the line. It's also the fact that
እኔ እንደሚመስለኝ ሰዎች አሁን እያሉ ያሉት በመጨረሻው በዚህ ምርጫ ስላሉን አማራጮች መነጋገር እንችላለን ነው። የዲሞክራሲ ጣፈንታ ብቻ ሳይሆን ለአደጋ የተጋለጠው ስለ ኢኮኖሚ ነጻነት ይሁን ስለ መሰረታዊ እሴቶቻቸው በሚያስቧቸው ነገሮች ጭምር ነው።
ሃሪስ የፊታችን ነሐሴ ላይ በቺካጎ ሊካሄድ ከታቀደው የዲሞክራት ፓርቲያቸው ብሔራዊ ጉባኤ አስቀድሞ ለምክትል ፕሬዝዳንትነት ያጯቸውን ሰው ማንነት ይፋ ያደርጋሉ ተብሎ ይጠበቃል። የሮድ አይላንድ ክፍለ ግዛት ምክር ቤት አባል የሆኑት የፖለቲካ ሳይንስ ፕሮፌሰሯ ጁን ስፒክማንም እጩዎች አብዛኛውን ጊዜ የምርጫ ዘመቻቸውን የማመጣጠን አቅም የሚሰጥ አጋር ይመርጣሉ ይላሉ። በስካይፕ አማካኝነት ቀርቦ ለአሜሪካ ድምፅ በሰጡት አስተያየትም እንዲህ አስረድተዋል።
Geographically is often the way it's done. She's from the West Coast, so let's choose someone from the Midwest.
በምርጫ ዘመቻው ለምክትል ፕሬዝዳንትነት የሚታጩት ሰው ከየትኛው ግዛት ናቸው የሚለው ብዙውን ጊዜ ከግምት የሚያስገቡት ጉዳይ ነው። ለምሳሌ ያህል እርሳቸው ከምዕራብ ዩናይትድ ስቴትስ ክፍለ ግዛት የመጡ እንደመሆናቸው ምክትላቸው የሚሆኑትን እጩ አነስተኛ ደጋፊ ሊያገኙ ከሚችሉባቸው የመካከለኛው ምዕራብ ክፍለ ግዛቶች ሊያደርጉ ይችላሉ። ትራምፕ በበኩላቸው ከርሳቸው በእድሜ በጅጉ የሚያንሱ ሰው በመምረጥ የምርጫ ዘመቻቸውን ሚዛን ለማመጣጠን ሞክረዋል።
ሃሪስ በአትላንታ ጆርጂያ የሚያካሄዱትን የምረጡኝ ዘመቻቸውን ጨምሮ ስራ የበዛበት ሳምንት ከፊታቸው ተደቅኗል። የትራምፕ የምርጫ ዘመቻን በአንጻሩ በመጪው ጥቂት ቀናት ውስጥ በፔንሲልቬኒያ፣ ኔቫዳ እና አሪዞና ክፍለ ግዛቶች የምረጡኝ ዘመቻ እንደሚያካሂድ በድረገጻቸው ላይ ይፋ ያደረጉት መረጃ ያመለክታል።
አርማቻቼ የተካተላችሁ የምትገኙት ከዋሽንግተን ዲሲ ተላልፈላችሁ የሚገኙን የሰኞ ምሽት ሐምሌ 22 2016 ዓመተ ምህረት የአሜሪካ ድምጽ ዝግጅታችን ነው። የመጀመሪያ አጋማሽ ዝግጅታችንን አጠናቀናል። ሁለተኛው አጋማሽ ዝግጅታችን ደግሞ የምንጀምረው በሳምንታዊው የሐኪሞን ይጠይቁ ቅንብራችን ነው። ሳምንታዊው የሐኪሞን ይጠይቁ በዛሬው ትኩረቱ አማራጭ ወይም ተለዋጭ በመባል የሚታወቀውን የህክምና አይነት ይመለከታል። ለመሆኑ ይህ የህክምና አይነት ምንድነው? በምን መንገድ ለጥቅም ይውላል? ምን አይነት ፈተናዎች አሉት? የሚሉትና ሌሎችን ጥያቄዎች የዩናይትድ ስቴትስ የምግብና የመድኃኒት ቁጥጥር ባለስልጣን የሚከተላቸው መመዘኛዎችን ጨምሮ ሙያዊ ማብራሪያ የሚሰጡን የመድኃኒቶች ጥናትና ምርምር አዋቂም ጋብዘናል። እንግዳችን ዶክተር አሌክስ አካሉ በዩናይትድ ስቴትስ የምግብና የመድኃኒቶች ቁጥጥር አስተዳደር በምርምር ባለሙያነት ያገለግላሉ። ዶክተር አሌክስን ያነጋግራቸው አላ ከበደ ነው፣ እንደሚከተለው ይቀርባል።
ዶክተር አሌክስ አካሉ በቅድሚያ ለጊዜው አመሰግናለሁ።
በጣም አመሰግናለሁ አላ ለሰጠኝ እድል።
ዶክተር አሌክስ በዚህ ሳምንት የሐኪሞን ይጠይቁ ፕሮግራማችን በአማርኛው በግርድፉ አማራጭ ህክምና በእንግሊዝኛው አጠራር ኦልተርኔቲቭ ሜዲሲን የተባለውን የህክምና ዘርፍ ምንነት ነው የምናየው። አማራጭ ህክምና የሚለው በራሱ ምንድን ነው የሚለውን በማየት ብንጀምር።
አመሰግናለሁ አሉላ። እንግዲህ ያው እንደጠቀስከው ኦልተርኔቲቭ ሜዲሲን ወይም አማራጭ የህክምና መንገድ ብለው የሚጠሩት እሱ ማለት ምን ማለት ነው? እንግዲህ የምናውቀው ኮንቬንሽናል ሜዲሲን የሚባለው
መደበኛው ህክምና
መደበኛ የሚባለው ሳይንስ ተረጋግጦ ጥናት ተካሂደውበት ጥናቱ ያስገኛቸውን ውጤቶች ሬጉላቶሪ ቦዲ አሜሪካ ውስጥ ከሆነ ኤፍዲኤ ይሆናል፣ ኢትዮጵያ ውስጥ ከሆነ ኢትዮጵያን ኤፍዲኤ ይኖራል። በዛ ቀርቦ ያ መስሪያ ቤት ጥናቱን አይቶ አረጋግጦ ኦኬ ይሄ መድኃኒት ወይም ይሄ ማሽን ወይም ይሄ ዲቫይስ ለሰዎች አገልግሎት እንዲውል ይፈቅዳል ማለት ነው። ያ ኮንቬንሽናል የምንለው እስከዛሬ የምናውቀው። አልተርኔቲቭ ደግሞ የሚባለው እሱ ማለት ደግሞ በተቃራኒው እንደ ኮንቬንሽናሉ በጣም ሪገረስ የሆነ ጥናት ያልተደረገበት ማለት ነው።
እስኪ አሁን ደግሞ የዘመናዊውን ህክምናና አማራጭ ህክምና በምሳሌዎች አስደግፈው ቢያብራሩልን።
ጥሩ። ለምሳሌ ኮንቬንሽናል የምንላቸው መጀመሪያ በላብራቶሪ ይጠናሉ፣ ከዛ ወደ አኒማል ሞዴል ይሄዳል፣ ከዛ ወደ ሂውማንስ ይሄዳል፣ ከዛ በኋላ ፖስት ማርኬቲንግ የሚባል ክላሲፊኬሽኖች አሉት፣ ይከፋፈላል በዚህ ማለት ነው። ዛት ሚንስ በጣም ብዙ ጥናቶች ተደርጎበት ነው መጨረሻ ላይ ለሰዎች ጥቅም እንዲውል የሚደረገው። ይሄኛው የባህላዊ ህክምናው ግን የሚለየው ከአልተርኔቲቭ ሜዲሲኑ እንደዚህ አይነት ጥናቶች የማካሄድ ነገር የለም። አንደኛው ትልቁ ችግሩ ተብሎ የሚታሰበው አንደኛ ሪሶርስ ማጣት ነው። ሪሶርስ ኢንቴንሲቭ ስለሆነ ሪሶርስ ኢንቴንሲቭ ስንል እንግዲህ በጣም ብዙ ብር የሚጠይቅ ሊሆን ይችላል። እንደ በቀላሉ በኮንቬንሽናል ሜዲሲን የምናወጣው ብር በጣም ብዙ ቢሆንም ግን ከዛ የበለጠ ብር ይጠይቃል የሚል አይነት አመለካከት አላቸው ብዙ ሪሰርቾች እንደሚያሳዩት። ስለዚህ ያን ያህል እንደ ኮንቬንሽናል መደበኛው የህክምና መንገድ እሱ ባለፈበት መንገድ ያላለፈ ስለሆነ አሁን ለምሳሌ ከባህላዊ ህክምናዎች ለምሳሌ ጉንፋን ሲይዘን ነጭ ሽንኩርት በማር በወተት አፍልታችሁ ምናምን ተጠቀሙ ይባላል። አናውቀውም ምን ያህል ነጭ ሽንኩርት መጠቀም እንዳለብን፣ ምን ያህል ማር መጠቀም እንዳለብን። ግን በልምድ ሰዎች ከጥንት ሲወርድ ሲዋረድ የመጣ ልምድ አለ። ግን ያ መጠን ትክክለኛ ነው ወይስ አይደለም የሚል በጥናት የተደገፈ ነገር የለም። ያ ነው እንግዲህ ኦልተርኔት ሜዲሲን የሚያስብለው ወይም የባህላዊ ሕክምና ወይም ከመደበኛው ተለዋጭ የሕክምና መንገድ ይሄን ይመስላል።
ዶክተር አሌክስ፣ ግን ይህ አማራጭ ሕክምና ተግባር ላይ እንዲውል በተለይ እንደ ዩናይትድ ስቴትስ ባለ የሕክምናው አሰጣጥ የራሱ ስርዓት ባለበት ሀገር የሚፈቀድበት መንገድ አለ? ለምሳሌ አፍሪካ ውስጥ በስፋት የባህል ሕክምና አዋቂዎች ይሄን ተጨማሪ የሚባለውን ሕክምና ይሰጣሉ። በምስራቁ ዓለም ይልቁንም በቻይና በስፋት እንደሚሰጥ ይታወቃል። አይነታቸውም ብዙ ነው ሕክምናዎቹን። በዩናይትድ ስቴትስ እርሶ በሚሰሩበት ብሔራዊ የምግብና መድኃኒቶች ቁጥጥር ባለስልጣን ይህን የሕክምና አገልግሎትና ብቃት የሚያረጋግጥ ተቋም በጥናት እንዲያልፍ የሚያደርግበት የሚፈቅድበት መንገድ አለ? ከሆነ ምን አይነት ነገሮች አሉ?
አጭሩ ለመመለስ አዎ አሉ። እንዲያውም አንድ 3-4 በዚሁ ኮምፕሊመንታሪ ኦልተርኔቲቭ ሜዲሲን ካም ብለው ነው የሚሉት። በሱ ዙሪያ ያሉ እና 4-5 የጸደቁ አሉ፣ ዩኤስ ኤፍዲኤ ውስጥ ያለፉ ማለት ነው። እነሱን ኤግዛምፕሎች ወደኋላ መጣባቸዋል። ግን ትልቁ ቻሌንጅ ቅድም እንዳነሳሁት እነዚህም የባህላዊ መድኃኒቶችን መድኃኒቶች ሲ እንግዲህ ብዙ አይነት ናቸው። እጽዋቶች ላይ ብቻ የሚገኘውን ሳይሆን የምንጠቀማቸው ማሽኖች ሊሆን ይችላል፣ በድምፅ የሚወጡ ሕክምና እና እንዲሁም ኤፍዲኤ በአራት ዶሜን ነው የሚከፍላቸው እነዚህን ኦልተርኔቲቭ ትሪትመንት የሚባሉትን ማለት ነው። አንደኛው ምን ይለዋል? ባዮሎጂካሊ ቤዝድ ይለዋል። ከእጽዋት የሚወጡትን እጽዋት ነክ የሆኑትን በሙሉ ባዮሎጂካል ቤዝድ ይለዋል። አንደኛው ክፍል ይሄ። ሁለተኛው ኤነርጂ ቴራፒ የሚላቸው አሉ። ኤነርጂ ብሎ ሲያወጣ የሚለኩና የማይለኩ ኤነርጂዎች አሉ። አሁን ኮንቬንሽናል ሜዲሲን ስትገባ ኤምአርአይ፣ ኤክስሬይ እነዚህ አሁን ኤነርጂ ነው የሚጠቀሙት እና የሚለካ ነው መለካት ይቻላል። የማይለኩ ደግሞ ሳውንድ ኤነርጂዎች አሉ። አሁን በሳውንድ በድምፅ የሰውን አንዳንድ ችግሮችን ትሪት ለማድረግ ድምፅ የሚጠቀሙ እነዚህ አሁን ለሜዲቴሽን ሜዲቴት ለማድረግ አንድ ቦታ ላይ ሀሳብን ሰብሰብ አድርጎ ለመቀመጥ እና እንዲረዳ የሚጠቅም መንገዶች አሉ። ሌላ ደግሞ አለ ማኒፕሌቲቭ ኤንድ ቦዲ ቤዝድ ፕራክቲስስ የሚሉት ካይሮፕራክተሮች መሳጅ የሚያደርጉት መሳጅ ቴራፒዎች እነዚህ በዛ ውስጥ ይካተታል። ከዛ ደግሞ ማይንድ ቦዲ ሜዲሲን የሚባል ደግሞ አለ። ያ ማይንድ ቦዲ ሜዲሲን ደግሞ ዮጋ፣ ታይቺ እና የሚባሉ በሩቅ ምስራቅ ላይ የሚጠቀማቸው ሕክምና መንገዶች በዚህ ስር ይከተታሉ። ስለዚህ በጣም ሰፋ ያለ ነው ማለት ነው ይሄ ኦልተርኔቲቭ ትሪትመንት ወይም ኮምፕሊመንታሪ ትሪትመንት። ሌላው ቅድም እንዳነሳሁት ያው ኤፍዲኤ ያጸደቃቸው ትሪትመንቶች እንዳሉ ሁሉ ትልቁ ችግር እንደ ማንኛውም እንደ መደበኛው ሕክምና መንገድ ክሊኒካል ትራያልስ የለውም፣ ሴፍቲ ዳታ የለውም። ከዚህ ዳታ ይጠቅማል አይጠቅምም፣ ስንጠቀመው ስንወስደውስ ጉዳቱ ምን አለው የለውም የሚለውን ይሄ ሪገረስ የሆነ መንገድ በዛ መንገድ ስለማያልፍ እሱን ለማድረግ ደግሞ በሪገረስ መንገድ እንዲያልፍ ደግሞ ትልቁ ችግር ቻሌንጅ ብዬ የማየው ይሄ ስታንዳርዳይዝድ የሆነ ነገር የለውም። አሁን ለምሳሌ የነጭ ሽንኩርት ነገር ያንስቻለሁ። ለጉንፋን ነጭ ሽንኩርት አንድ ሰው ስጠይቅ ሜቢ አንድ ማንኪያ ሊል ይችላል። አንደኛ ስጠይቅ አይ ግማሽ ማንኪያ አርጉት ነጭ ሽንኩርት ሊል ይችላል። ከአንድ ማንኪያ ማርጋ ሊሆን ይችላል። ሰው የተለያየ አይነት ኢንፎርሜሽን ያለው በየሀገሩ ስትሄድ ደግሞ በዛው ልክ ይለያያል። ስታንዳርዳይዝድ የሆነ ነገር ስለሌለ እሱ ትልቅ ችግር ፈጥሯል ለሬጉላቶሪ ኤጀንሲዎች። ይህን ነገር ጥናት ተደርጎበት ወደ ገበያ እንዲመጣ ላለማድረግ እነዚህ ትልቅ ተጽዕኖ አድርገዋል ማለት ነው። ግን ይህም ሁሉ ተጽዕኖ ኖሮ ለምሳሌ በቅርቡ ኤፍዲኤ ያጸደቀው አንድ መድኃኒት አለ። ያ መድኃኒት እንግዲህ በሀገራችን አጠፋሪ ወይም ማሪዋና፣ ሁለት አይነት ማሪዋና እንትኖች አሉት። አንደኛው እንደዚህ ሰውን የማሰብ የማስተዋል ነገር የሚረብሸው ፓርት አለ። ሌላው ደግሞ ምንም አይነት ረብሻ የማያመጣ አለ። ሁለት አይነት ክፍሎች አሉት። አንደኛው ቲኤችሲ ይባላል፣ አንደኛው ሲቢዲ ይባላል። ሶ ምንም አይነት ችግር የማያመጣውን የማሪዋና ክፍል ወስደው ሲቢዲ የሚባለውም ካናቢዳዊም ያን ወስደው አንድ መድኃኒት አፕሩቭ አድርገዋል። ያ መድኃኒት ኢፒዳዮሌክስ ይባላል። ኢፒዳዮሌክስ ማለት በጣም ሬር ሆኖ በጣም ሲቪየር ፎርም ኦፍ ይሄ የመጣል በሽታ ኤፕለፕሲ ያለባቸውን ሰዎች ስለሱ ሁለት ለማከም አስቸጋሪ የሆኑ የመጣል በሽታ ያለባቸውን ሰዎች አሁን ለምሳሌ ሌኖክስ ጋስት ሲንድሮም እና ድራጌት ሲንድሮም የሚባሉ ለእነሱ እንዲሰራ ተደርጎ ከአጠፋሪስ ወስደው ይሄን መድኃኒት ሰርተዋል ማለት ነው። ሰው አንደኛው ይሄ ነው። ሌላው ደግሞ ከይስት እና ላይቭ ባክቴሪያ እንግዲህ ፕሮባዮቲክስ የሚባል ለአንጀታችን የሚጠቅም ወይም የሚጠቅማም ተብሎ የሚታሰብ ባክቴሪያዎች አሉ፣ ይስቶች አሉ እና ከነሱ ደግሞ ተወስዶ እየተሰራበት ያለ ትሪትመንት አለ። እሱ ደግሞ አሁን ለምን ይጠቅማል? እነዚህ ለኢንፍላማቶሪ ባውል ሲንድረም ላለባቸው፣ ለኢሪተብል ባውል ሲንድረም ላለባቸው፣ ኢቨን ለሜንታል ሄልት የሚጠቅም እንግዲህ ሜንታል ኢሹ እንዲህ ከሆዳችን ጋር ከአንጀታችን ጋር እንዴት አይነት ግንኙነት እንዳለው ይሄ ገት ብሬን አክሲስ የሚባለው አንጀታችን ጥሩ ካልሆነ ሜንታል ሄልዛችን ራሱ ግራ ያመጣል። እሱን ለመዋጋት ሌላው አኩፓንቸር እንግዲህ በቻይና ይታወቃል። አኩፓንቸር ሀገራችን ላይ ይታወቃል ብዬ አስባለሁ በደንብ። እና እሱን ራሱ እነዚህ አርትራይተስ የመገጣጠሚያ ላይ የሚመጡ ህመሞችን ክሮኒክ የሆኑ ህመሞችን እነሱን ትሪት ለማድረግ አጥልቋል ኤፍዲኤ።
መልካም። ዶክተር አሌክስ አካሉ የፋርማሲ ሳይንስ ባለሙያና በዩናይትድ ስቴትስ ብሔራዊ የምግብና መድኃኒቶች ቁጥጥር ባለስልጣን የጥናትና ምርምር ባለሙያ ማየውን ለሚመለከቱ ጥያቄዎች መልስ እንደምናገኘው ተስፋ አድርጋለሁ። ለአሁኑ ለሰጡን ሰፊ ማብራሪያ ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ።
በጣም አመሰግናለሁ ላ ስለሰጠኝ እድል። እግዚአብሔር ይስጥልኝ። በሌላ ጊዜ እስክንገናኝ መልካም ጊዜ ይሆንልን።
አድማጮቻችን፣ አሁን ደግሞ የምናልፈው ሳምንታዊ ስፖርት ዘገባዎችን የዛሬ ስፖርታዊ ዘገባዎችን ሀብታሙ እዚህ ስቱዲዮ ተገኝቶ ከኔ ጋር ቆይታ በማድረግ ነው ወደ እናንተ የምናደርሰው። ሀብታሙ እንኳን ደህና መጣ። የፓሪስ ኦሎምፒክ ነው ትኩረታችን የሚሆነው። አድማጮችም እንደሚገምቱት በሴን ወንዝ ለመጀመሪያ ጊዜ የተከፈተው ከስቴዲየም ውጭ አጠቃላይ እስኪ የመክፈቻውን ድባብ ንገረን። ውዝግቡም አብሮ አለ።
ያው የፓሪስ ኦሎምፒክ እጅግ ደማቅ ነበረ አከፋፈቱ። ፓሪስ ፈረንሳይ የምትታወቅበት የኪነ ጥበብን እንዲሁም ደግሞ የታሪክ መናገሻነቱን አንድ ያደረገ አይነት ልዩ ትርኢት ቀርቦ ነበረ። የችቦ ልኮሳ ስነ ስርዓቱ፣ ከዛ ጎን ለጎን ደግሞ ሌዲ ጋጋን፣ ሴሊን ዲዮንን የመሰሉ ታዋቂ ሰዎች የተሳተፉበት የኪነ ጥበብ ዝግጅት ነበረ። የተለያዩ
ሴሊን ዲዮን ከአራት ዓመት በኋላ የዘፈነች
ከአራት ዓመት በኋላ ነበር። በከፍተኛ ህመም ውስጥ ስለነበረች የድምፅ አቅሟም ተፈትኖበታል። አሁንም ቢሆን ስቃይ ውስጥ ብትሆንም ለዚህ ልዩ መርሃ ግብር ግን ልዩ ድባብን አጎናጽፋ አልፋለች። ሌላው ደግሞ እነ ዚነዲን ዚዳንን የመሰሉ ራፋኤል ናዳልን የመሰሉ ታዋቂ የስፖርት ሰዎችም ተሳትፎበታል። በአጠቃላይ የኪነ ጥበብና የስፖርት ቅንጅቱ እጅግ የደመቀ ነበረ። በዛው ልክ ግን አወዛጋቢነቱንም እየተነሳ ይገኛል። ውዝግቡም ደግሞ የተነሳው ከቀረቡት ትርኢቶች መካከል አንዱ ዘ ላስት ሳፐር የተሰኘውን የሊዮናርዶ ዳቪንቺን የቀደመ ስራ መሰረት ያደረገ የመቻቻልን መንፈስ ያሳያል ተብሎ የቀረበ ትርኢት ነበረ። ትርኢቱ ግን በክርስትና ሃይማኖት ላይ ስላቅ የሚፈጥር ብዙዎችን ያስደነገጠና ያስከፋ ነው በሚል ውዝግብን ፈጥሯል። የካቶሊክ ቤተ ክርስቲያንም ሳትቀር ስሜቷን ገልጻለች። በዚህ ጉዳይ አስተባባሪዎቹ፣ አቅራቢዎቹ ይቅርታ ጠይቀዋል። ዘንድሮ ላይ 10,000 በላይ ተወዳዳሪዎች ይሳተፋሉ። ከ300 በላይ ሜዳሊያዎች ተዘጋጅተዋል። ከ200 በላይ ሀገራት የሚሳተፉበት ትልቅ ኦሎምፒክ ነው ተብሎ ነው የሚጠበቀው። እንግዲህ ስለ አከፋፈቱ እስካሁን ድረስ ስላሉት ሁኔታዎች ላይ ይህን ነገር ማንሳት እንችላለን።
የቀጥሎ የሚታየው እንግዲህ ውድድሩ ከተጀመረ ቀናቶች አልፈዋል፣ የሜዳሊያ ሰንጠረዡ እነማን መሩት የሚል ነው። አድማጮቻችን ደግሞ ማወቅ የሚፈልጉት ብዬ የማስበው ኢትዮጵያውያን የሚወዳደሩባቸው ውድድር፣ ኤርትራውያን የሚሳተፉባቸውም፣ እንዲሁም አሜሪካ ራሷ ምን ላይ ደረሰች የሚለው ነው። አጠቃላይ የሜዳሊያ ሁኔታው ምን ይመስላል?
እስካሁን ድረስ ከጥቂት ደቂቃዎች በፊት ወደ ስቱዲዮ ከመግባታችን በፊት ያለውን የሜዳሊያ ሰንጠረዥ አይቼ ነበረ። የሚጠበቁ ሀገራት አይደለም እስካሁን ድረስ እየመሩ ያሉት። የጃፓን ቡድን ነው እንግዲህ ድል እየቀና የሚገኘው። እስካሁን ድረስ በስድስት ወርቅ፣ በሁለት ብርና በአራት ነሐስ በአጠቃላይ 12 ሜዳሊያዎች አንደኛ ደረጃን ይዞ እየመራ ይገኛል የጃፓን ብሔራዊ የኦሎምፒክ ቡድን። ቻይና ትከተላለች በአምስት ወርቅ፣ በሶስት ብርና በሁለት ነሐስ። ደቡብ ኮሪያ ናት ሶስተኛዋ። ዩናይትድ ስቴትስ እስካሁን ድረስ እንግዲህ በስድስተኛ ደረጃ ላይ ትገኛለች። በአጠቃላይ ድምር 15 ሜዳሊያ። እንግዲህ ከዚህ በኋላ ባለው ትከተልና ወደ ቀዳሚነቷ ትመለስ እንደሆነ እናያለን። የኢትዮጵያ የምትሳተፍባቸው አብዛኞቹ ዘርፎች አትሌቲክስ እንደመሆናቸው መጠን በዚህ ሳምንት አጋማሽ ጀምሮ የማጣሪያና የመጨረሻ ወይም የማጠናቀቂያ ውድድሮች ይከናወናሉ ተብሎ ይጠበቃል። በርካታ ውድድሮች ይከናወናሉ ተብሎ ነው የሚጠበቀው። ከሶስት መቶ በላይ ውድድሮች አሉ። አዳዲስ ውድድሮችም ይኖራሉ ተብሎ ይጠበቃል። ይሄ ነው ያለው ሁኔታ።
አመሰግናለሁ ሀብታሙ ስዩም። በፓሪስ ኦሎምፒክ ላይ መረጃዎች ወደ እናንተ ነበር ያደረሳችሁ። አድማጮቻችን፣ እነዚህን የተመለከቱ ሌሎች ዝርዝር ጉዳዮችን የኦሎምፒክ የተመለከቱትም በዌብሳይታችንና በቀጣዩ ቀናት ወደ እናንተ የምናደርስ ነው የሚሆነው። የዛሬ ሰኞ ምሽት ሐምሌ 22 2016 ዓ.ም ዝግጅታችን በዚሁ አበቃ። አስማማየ ነው እያስተናግድኳችሁ አብሬያችሁ ነበርኩኝ። መልካም ምሽት ይሁንላችሁ።